ይህ በስቱቀን ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቱቀን ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
Thank you. ጠናስጥልን ውድ አድማጮቻችን ዛሬ ለየት ባለ መልኩ ለስለስ ባለ ሙዚቃ የጀመረው የኢትዮጵያ ድምጽ ሬዲዮ ፕሮግራማችን እስከ 6 ሰዓት እንደ ተለመደው ይከተላል። እንግዲህ ዛሬ ለየት ባለ ሁኔታ ከስከስ ባለ ሙዚቃ የጀመርንበት ምክንያት በትናንትናው እለት እንደገባን ከሆነ ስቶክሆልም ውስጥ ልቅ የቴዲ አፍሮ ዝግጅት ስለነበር ብዙዎቹ ወገኖቻችን በዚህ ተደምረው በዚህ ጭፈራ ላይ በዚህ ኮንሰርት ላይ ድካሙም እንቅልፉም ስላለ ረጋ ብለው ከእንቅልፋቸው እንዲነሱ በማሰብ ነው። እንግዲህ ምንም ቢሆን ለወገኖቻችን እናስባለን። ኮንሰርቱ የተዋጣለት ነበር ሲባል ነው እንግዲህ ሰማነው። እኔ እንኳን አልቻልኩም ነበር። ለማንኛውም መልካም ኮንሰርት እንደሆነላችሁ ተስፋ በማድረግ የዛሬው ፕሮግራማችን የሚከተለውን ይመስላል። እንግዲህ የኢትዮጵያ ድምጽ ሬዲዮ 25ኛ አመት ኢዮቤልዩ በሚከተለው ሴፕቴምበር 8 በሃሉንዳ እንደሚከበር ቀደም አድርገን ገልጸናል። ይሄንንም በተመለከተ በዚህ የአዲስ አመት ስነ ስርዓት ላይ የ25 አመቱን የኢትዮጵያ ድምጽ ሬዲዮ ጉዞ ምን ይመስል እንደነበረ ዶክመንተሪ በሆነ የፊልምና የተንቀሳቃሽ ፊልምና እንዲሁም የፎቶ የስዕል በድምጽ በታጀቡ ለማሳየት እንሞክራለን። ይሄንንም በተመለከተ የኢትዮጵያ ድምጽ ሬዲዮ በሚቀጥሉት 2-3 ሳምንታት በተከታታይ በየሳምንቱ የ25 አመቱ የኢትዮጵያ ድምጽ ሬዲዮ ስራዎች ምን ይመስሉ ነበር በሚል ለትውስታ ያህል አንዳንድ ከሰራናቸው ፕሮግራሞች ውስጥ ቀንጨብ ያደረግን እናሰማቸዋለን። በዛሬው ለት ከዳኛ ብርቱካን ሚደክሳ ጋር ያደረግነውን ውይይት በተመለከተ ምን ይመስል እንደነበር ቀንጨብ አድርገን ወደ ኋላ ላይ እናሰማቸዋለን። ሌላ እንግዲህ ከዜና አለን። ከዜና በኋላ ዋናው ፕሮግራማችን የሚሆነው የሰሞኑ የሀገራችን ሁኔታ ነው። ይሄም ማለት በኡጋዴን ጅጅጋ አካባቢ የተፈጠረውን ሁከትና በወገኖቻችን ላይ የደረሰውን የሞት የመቁሰልና እንዲሁም በሃይማኖት ተቋማችን በቤተክርስቲያን ላይ የደረሰውን የመቃጠል አደጋ በተመለከተ እና ሌሎችንም በአሁኑ ጊዜ ያለውን ሁኔታ በተመለከተ ምን እንደሚመስል አብዱላህ ሁሴን ጋር ውይይት እናደርጋለን። አብዱላህ እንደሚታወቀው የአብዲ ኤሊ ስልጣን ላይ በነበረበት ጊዜ ዋና አማካሪ ነበርና ሚስጥር ይዞ በመውጣት የተጠበቀ በስዕልና በቪዲዮ በተለያዩ መንገዶች የሚታይ ማስረጃ ይዞ በመውጣት ለዓለም ያጋለጠ ወንድማችን ነው። አብዱላህ ጋር ከዜናው በኋላ ሰፋ ያለ ውይይት ለማድረግ እንሞክራለን። እንግዲህ ልዩ ማስታወቂያዎች አሉን። ከዚህ በፊት በኢትዮጵያ ድምጽ ሬዲዮ አንዱ ድካማችሁ የተባልነው ድካማችሁ አንዱ ከሆነ አንዱ የራሳችሁንም ጥቅም አታውቁም የሚል ነው። ለምንድነው በየጊዜው ቢሰው ቢሰጥም ባይሰጥም በየጊዜው ጆሮውን ለምን አታደነቁሩትም? የፕሉስ ጆሮአችሁንና የገንዘብ መቀበያ ምንድነው እሱ ጆሮአችሁን ማትናገሩት ብለው አንድ አድማጫችን ገልጸውልን ነበር። በዛ መሰረት ካለፈው ሳምንት ጀምሮ መግለጽ ጀምረናል። እሱንም እንግዲህ ዛሬ ደጋግመን እንነግራለን። አንዳንድ የሬዲዮ ወዳጆችና ሀገር ወዳድ ኢትዮጵያኖች ባለፈው ሳምንትም እንዲሁ ይደውለው ይሄን አስገብተናል ያሉን አሉ። ለማንኛውም ለዚህ ዝግጅት እንዲረዳን ዘንድ ታቱም ብዙ እንግዶች ነው መጡት። ትልልቅ እንግዶች ይመጣሉ። ከአቅማችን በላይ እንዳይሆንብንና ደሞ እንዳናፍር የኢትዮጵያ ስም እንዳይል በጋራ ሆነን ይሄን ዝግጅት ጥሩ በሆነ ሁኔታ ለማዘጋጀት ስለምናስብ በኢኮኖሚም በጉልበትም በሐሳብም የእያንዳንዱ ኢትዮጵያዊ አስተዋጽኦ ያስፈልጋል ብለን ስለምናምን የፖለቲካ የሃይማኖት የምን ወጣት ጽማግሌ የብሔር ወዲ ሳይል ማንኛውም ኢትዮጵያዊ በዚህ ሁኔታ ዝግጅት ላይ እንዲተባበር እየጠየቅን ዛሬ ስብሰባ አለን። ይሄንን ዝግጅት በተመለከተ የአዲስ አመቱና 25ኛ አመቱን እሱን በተመለከተ ዘውዱ ዛሬ 15 ሰዓት ላይ በኢትዮጵያ ኮሚኒቲ ስብሰባ አለን። እሱንም ደግሞ ደጋግመን እናስተዋውቃቸዋለን እንድትገኙና በሐሳብ እንድንወያይ። ቢሳካ ዝግጅቱ የኢትዮጵያ ድምጽ ሬዲዮ ብቻ ሳይሆን የኢትዮጵያውያኖች ምን ያህል ኦርጋናይዝድ ይሆንን ምን ያህል ጥሩ ስራ መስራት የምንችል መሆናችንን ለስዊድን እንግዶችም ማለት ሚኒስትሮቹም ፓርላማ ሰዎቹም ወይዘሮ የተከበሩ አና ጎሜዝም ከኢትዮጵያ የሚመጡትም እንዲያዩ እንተባበር እንላቸዋለን። እንግዲህ ያላችሁን አስተያየት ጥቆጣቁሙን በስልክ ቁጥር 0819100 መልካም ምኞታችሁን ፍቃዳችሁን ፍላጎታችሁን ክሪቲካችሁን ይሄ ነገር ያሻሽሉ ይሄኛው ጥሩ አይደለም ይሄ መጥፎ ነው ይሄን ቀይሩ ይሄን ደምሩ ብትሉን በጣም ደስ ይለናል አብረን እናድጋለን አብረን እናስተካክላለን እንግዲህ እስከ ፕሮግራማችን ፍጻሜ ድረስ እስከ 6 ሰዓት አብራችሁ እንድትቆዩ በመተማመን ይቺን የጀመርናት ለስላሳ ሙዚቃን ቀጥልና ወደ ከዜናው ከሙዚቃው በኋላ ደግሞ እንዋያለን ሐሳባ 0819 ሰላም የተከበራችሁ ኢትዮጵያውያን እነሆ ዛሬ የ25 አመቱን ፋይል ልንፈታተሽ ነው ታዲያ 25 አመት ስንል በዚህ ባሳለፍናቸው አመታቶች ውስጥ ያሉትን እሁዶች እንዲሁ ለበርካታ አመታቶች ዘልቆ አሁን ያቆመውን የቅዳሜው ምሽት ፕሮግራማችንንም በቁጥር ይካተትልን ፋይላችን ብዙ ነው ኢትዮጵያ ድምጽ ሬዲዮ ባሳለፈው 25 አመታቶች ያልነካው አርስት ያላነጋገረው ግለሰብ ባለመኖሩ የፋይላችን ምዘት እንዲሁ የተለያየና ፈርጀ ብዙ ናቸው። ታዲያ ምኑን ትተን የቱን እንምረጥ? ገና በጠዋቱ ህዝብ የማወቅ መብት አለው በሚል ቋሚ እምነት እስካሁን የዘለቀው የሬዲዮናችን ስርጭት በፖለቲካው በኢኮኖሚው እንዲሁም በማህበራዊ ጉዳዮች ዙሪያ በተጨማሪም አዝናኝ አስተማሪና ታሪካዊ ትርክቶችን ያካተቱ በርካታ ፕሮግራሞችን ለአየር አብቅቷል። የኛዎቹ ከመጻፍት ዓለም ከዚህም ከዚያም የጥያቄና መልስ ፕሮግራም ዛሬ ባይኖሩም ነገር ግን በርካቶቻችን ልቦናውስ በትውስታ ይቀመጣሉ ብለን እናምናለን። ለማንኛውም በዛሬ የትውስታ ማህደራችን የኢትዮጵያ ድምጽ ሬዲዮ አክብሮትን ከተቻረበት ፕሮግራሞች ዋነኛ ከሆነው የቃለ ምልልስ ዝግጅታችን የተወሰነ ለማካፈል ወሰንን። እነሆ አብረን እናዳምጠው።
አባላቶቹ ጋር መገናኘት ስብሰባችን የማድረግ ሁኔታ ምን ቢሆን ስታካርጎ ነበረ የሚገኘው ድርጅቱ ባለፈታቸው ችግሮች ምክንያት ማለት ነው። አሁን ግን ከዚያም አኳያ እንቅስቃሴዎቻችንን ፕላን አድርገን ወደ ደቡብም ወደ ሌላም ቦታ ይሄድን አባላቶቻችንን በጠባብም ሰፋ ባለም ቡድን ለማግኘት እየሞከርን ያለ ነው። ድርጅቱ የሚገኝበትን ሁኔታና ወደፊትም ደግሞ በምን አይነት መንገድ እንደሚቀጥል ከነሱ ማሳብ እየተቀበለን እኛም ሀሳብ እየሰጠን እንገኛለን። ከዛ ውጪ ምናልባት እንደግሽታት ሊኝ እንደ ተግባር ሊቆጠር የሚችለው እስካሁን ራሳችን ጊዜ ያደረግንበት አንዱ ነገር ምን ነበረ? ከስቤት የምንወጣበት ጊዜ እኛ አመራር አባላቱ በምንወጣበት ሂደት ጉዳዩን ይዘው የነበሩት የሀገር ሽማግሌዎች ሁሉም የቅንጅት እስረኞች እንደሚፈቱ ነበር የተገለጸልን። መንግስት ያን እንደሚያደርግ ቃል እንደሰጠ ነበር የተገለጸልን። የሰሚች ማስፈታት ሂደቱ ግን ትንሽ ከተንቀሳቀሰ በኋላ የቆመበት ሁኔታ ነበር ያለው እና ውጭ ሀገር ከመሄዳችንም በፊት ከዛም በኋላ ከሀገር ሽማግሌዎች ጋር በተደጋጋሚ እየተገናኘን እነዚህ ሰዎች የሚፈቱበትን ሁኔታ ስንነጋገር ነበር የቆየ ነው። በጣም ብዙ ስብሰባዎች አድርገን አሁን ፕሮፌሰር ፌርን እዚህ ናቸው የሚገኙት እና ፍርድ የተሰጠባቸው ወደ 30 የሚደርሱ ሰዎች አስፈላጊው ፎርማሊቲ አሟልተው በጥቂት ሳምንታት ውስጥ የሚወጡበት ሁኔታ እንደሚኖር አረጋግጠውልናል። እሳቸው ራሳቸው እስር ቤት ሄደው አንዳንድ ሊፈርሟቸው ነው ወረቀቶች እስረኞቹን አስፈርሟቸዋል። ይህንን ዳር ለማድረስም በጣም ብዙ ጥረት እያደረግን ነበር የነበረ ከሞላ ጎደል ይህን ይመስላል እንቅስቃሴያችን።
ዳኛ ብርቱካን አሁን ሲነግሩን ሲገልጹልን አንዳንድ ጉዞዎችንም ማድረግ ጀምረናል ብለዋል። ከአባሎቻችን ጋር መገናኘት ጀምረናል ብለዋል። እኛም ደቡብ መሄድ ወደ ደቡብ አካባቢ መሄዳችሁን ሰምተን ነበር። እንዲሁም ለአጭር ጊዜ ያህል ለስንት ሰዓት እንደሆነም አላውቅም። ግማይ ሰዓት የሚሉም አሉ፣ ለ ሰዓትም የሚሉ አሉ። በወላይታ ፖሊስ መታሰራችሁን ሰምተናል። ዜናው ባጭር ጊዜ ነው የተሰራጨው። ይሄንን ከአባሎቻችሁ ጋር መገናኘት የጀመራችሁትን ትቀጥሉበታላችሁ? አባሎቻችሁስ በአሁኑ ጊዜ ከብዙ ጊዜ በኋላ ሲያገኙአችሁ ምን ተሰማቸው? ምንስ አይነት ስሜት ነው ያሳደሩባችሁ? እናንተስ ምን አይነት ስሜት አሳደራችሁባቸው?
እንግዲህ በብዙ ከተማዎች ላይ ስብሰባ አድርገናል። በየስፍራው ያገኘናቸው አባላቶቻችን ለእኛ በጣም ያስደነቀን ኮሚትመንት አላቸው። በጣም ቅርብ ከሚባለው ቡታጅራ ከአዲስ አበባ ከሄድንባቸው ቦታዎች ከቡታጅራ ከተማ አንስቶ ምናልባት ለሀገሪቷ ጠረፍ የሚቀርበው ሳውላ ድረስ በጣም ተመሳሳይ የሆነ ኮሚሽን ታውንም ይጸና ለቅንጅት ለመቆም ለቅንጅት አላማዎች አሁንም ለመቆም አስፈላጊነት መስዋዕትነት ለመክፈል ያላቸው ዝግጁነት በጣም ያረጋገጡበት ሁኔታ ነው። እንደዛ ሊሆን እንደሚችል በከብዙ ነገር የምንረዳው ነገር ነበረ። ግን በቦታው ተገኝተህ ስታረጋግጠው ለእኛ በተለይ ለምንሰጠው ማመር ለአመራር ላይ ላለናችን ላለን ሰዎች በጣም መበረታታትን ጥንካሬን የሚሰጥ ነው እና እንደውም እኛ ከሰጠናቸው የሞራል ድጋፍ እነሱ ሰጡን ይበልጣሉ ለማለት ይችላል። ምክንያቱም እነዚህ ሰዎች የሚደርስባቸው እንግልትና መከራ በጣም በጣም ከባድ ነው። ምናልባትም እኛም ከእኛ ላይ ከደረሰው በጣም ይከፋ ነው ብዬ ነው የማምነው። ከብዙዎቹ እንደሰማነው መታሰርን ልማዳቸው አድርገውታል። ዛሬ ቢሰጣ ከብስር በኋላ ተመልሶ ይገባል። በየሶስት ቀን የሚታሰሩ ሰዎች አሉ። የሌላውን የስድቡን የማንገላታቸውን ከተለያዩ መንግስት አገልግሎት እንዳያገኙ መደረጉን በስራ መፈናቀሉን ሳትቆጥር ማለት ነው። እና ይህን የሁላ ሲደርስባቸው ደግሞ አንዳንዱ ነገር ምናልባት ለፓርቲው አመራር የሚያደርሱበት መንገዱን ለሚያጡበት ጊዜ ነበር። በተለይ እኛ ስር ላይ በነበርንበት ጊዜ መስመሮች ሁሉ ስለተበጣጠሱ የሚደርስባቸው ነገር እንደው አንድ ለሰብአዊ መብት ተቆርቋሪ የሆነ ወገን እንኳን የማያደምጥበት ሁኔታ፣ እንዲሰማ የማይደረግበት ሁኔታ ሁላ ነበር። እና በዚህ አይነት ሁኔታ ውስጥ ኢቭን ህይወታቸውን ቢያጣ አንዳንዴ ሳይታወቅም ሳይታይ የሚታለፍበት ሁኔታ እንደሚኖር እያወቁ ያንን የሚያህል ሪስክ ነው እንግዲህ በህይወታቸው ጭምር ወስደው ትግላቸውን ሲቀጥሉ የነበሩት እና እዚህ ደረጃ ላይ የደረሱት። አሁንም በዛው መንፈስ የሚደርሰውን መከራና እንግልት ከምንም ባለመቁጠር በዛው ጥናትና በዛው ኮሚትመንት እንደሚቀጥሉ ሲያሳዩ በጣም በጣም የሚያስደስት የሚያበረታታ። ከዛም በላይ ደግሞ ቅንጅት ያነሳው አላማ ደግሞ ምን ያህል እውነተኛ እንደሆነ ምን ያህል በጣም ተራ እንኳን በሚባለው አልተማረም አላወቀም በሚባለው አገሪቱ ዜጋ ጭምር ሊረዳው የሚችለው መሰረታዊ የሰብአዊነት የሰው ልጅ ክብር ጥያቄ እንደሆነ እዚሁም ደግሞ ምን ያህል እነዚህ ጥያቄዎች ሲመስሉ እንደወሰደው መሰል ስለነበረ በጣም ሪሊ የሚያበረታታም የሚያስደስትም ብዙ ነገሮችን በተጨባጭ ሁኔታ ለኛ የሚያስረዳ ነበር ማለት ይችላለሁም። ስለዚህ ቅድም እንዳልኩት የድርጅቱ ስራ በጣም ተጠናክሮ መቀጠል አለበት። ድርጅቱ ላይ ከደረሰበት ችግር አንጻር ብቻ ሳይሆን እንደምናውቀው ቅንጅት በጣም አጭር እድሜ የነበረው ፓርቲ ነው። የተዋሃዱት ፓርቲዎች አባላቶቻቸውንም እንግዲህ ከመዋቅራቸውንም ያላቸውን አቅም ሁሉ አዋህደውም ሳይጨርሱ ነው በዚህ አይነት ሁኔታ ላይ እየወደቅ ነው። ከዛም ተነስቶ ደግሞ አንዳንድ የውስጥ ችግሮች እንዳሉ ሁላችንም የምናውቀው ነው። እነዛን የውስጥ ችግሮች መነሻቸው ምንድን ነው የሚለውንም በደንብ ለማጤንና ለመረዳት ሞክረናል። ምናልባት በአንዳንድ ቦታ ላይ የድርጅቱ መነሻ አላማዎችም የመረዳት መጠን ልዩነት ሊኖር ይችላል እና በጣም የተጠናከረ የድርጅቱን አላማ፣ አሰራር፣ የዲሞክራሲ መርህ በጣም በተጠናከረ ሁኔታ ለአባላቶቻችን ማስጨበጥ እንደሚኖርብን የደረስንበትም አሁን የደረስንበትም ችግር ያጋጠመንም ችግር የሚያሳይ ስለሆነ ይሄ አባላቶቻቸውን የማግኘትና ስብሰባዎችን የማድረግ እንቅስቃሴዎች በጣም ተጠናክረው የሚቀጥሉ ነገሮች ናቸው የሚሆኑት ማለት ነው።
አድማጮቻችን፣ ለትውስታ ያህል ያሰማናችሁ የቅንጅት ተቀዳሚ ዋና ተቀዳሚ ሊቀመንበር ምክትል ሊቀመንበር የነበሩትን የዳኛ ብርቱካን ሚደክሳ ጋር የኢትዮጵያ ድምጽ ሬዲዮ ለመጀመሪያ ጊዜ ያደረገውን ውይይት ነበረ። እንግዲህ በየሳምንቱ የተለያዩ ቀንጨብ እያደረግን ባለፉት 25 ዓመታት ውስጥ የኢትዮጵያ ድምጽ ሬዲዮ ያከናወናቸውን ፕሮግራሞች እናሰማችሁ እንሞክራለን።
Thank you. እንኳን ለ25ኛው የኢትዮጵያ ድምጽ ሬዲዮ ምስረታ በዓል በሰላም አደረሱ።
እነሆ የኢትዮጵያ ድምጽ ራዲዮን በስዊድን ለኢትዮጵያውያን መገልገያ እንዲሆን ከተመሰረተ 25ኛ ዓመት ሞላው።
በርሶ ድጋፍና እርዳታ በሬዲዮ አባላት፣ አዘጋጆች፣ ተባባሪዎችና ሙያተኞች ዝግጅቱን በየሳምንቱ ሲያስተላልፍ የቆየው የኢትዮጵያ ድምጽ ሬዲዮ የ25ኛ ዓመቱን የበርዮቤልዩ በደማቅ ሁኔታ ለማክበር በመዘጋጀት ላይ ይገኛል።
ይህን በዓል ከሌላው ጊዜ ልዩ የሚያደርገው 25ኛው ዓመቱ አንዱ ሲሆን፣ በሌላ በኩል ደግሞ ሀገራችን በፍቅር በመስማማትና አንድ በመሆን ላይ ተመሰረተ የለውጥ እርምጃ ያደረገች ባለችበት ጊዜ ላይ በመክተሙ ነው።
በዚሁ ምክንያት የሃይማኖት አባቶች በስዊድን የኢትዮጵያ ኤምባሲ አባላትና ልዩ ልዩ እንግዶች በዝግጅቱ ላይ እንዲገኙ ጥሪ ተደርጓል።
እንዲሁም በስዊድን የከፍተኛ ትምህርትና ምርምር ሚኒስተር ሄለን ሄልማርክ ኩልሶን፣ የፓርላማ አባል የሆኑት የተከበሩ አንደርስ ኦስተልበሪና በኢትዮጵያ የዲሞክራሲ ትግል መሳካት ጉልህ ሚና ያደረጉት ዳኛ ወይዘሪት ብርቱካን መደክሳ በእስር በነበሩበት ወቅት ቤተሰባቸውን ሄደው የጠየቁት የተከበሩ ወይዘሮ ካሪና ሄግ ይገኛሉ።
ከኢትዮጵያ ደግሞ ስመጥሮቹ የነጻነት ታጋዮች ጋዜጠኛ ተመስገን ደሳለኝና ጋዜጠኛ እስክንድር ነጋ ወደ ስዊድን በመምጣት በዓሉን ከኛ ጋር ያሳልፋሉ።
እንደተለመደው ሁሉ በወጣት ሴቶች ልጆች የተዘጋጀ የአበባ የሆሽ ዜማ ይደመጣል። ከአዘጋጅ ኮሚቴው የእንኳን ደህና መጣችሁ መልእክት ይተላለፋል።
የኢትዮጵያ ድምጽ ሬዲዮ የተጓዘበትን 25 ዓመት የሚያሳይ በምስልና በድምጽ የተዘጋጀ ዶክመንተሪ ፊልም ይታያል። የእንግዶች የደስታ መግለጫና የሀገር ባህልና መዝናኛ ይቀርባል።
በዓሉ የሚደረግበት ቀን ሴፕቴምበር 8 2018፣
ሰዓት ከ13 ሰዓት ጀምሮ።
ቦታው ሃሉንዳ ፎልኬት ሂውስ መሆኑን አይዘንጉ።
የኢትዮጵያ ድምጽ ሬዲዮ
አልማቻችን። ከዚህ በመቀጠል ከኢትዮጵያ ሶሻል ዴሞክራቲክ ማህበር የደረሰ አንድ ማስታወቂያ እናሰማችኋለን። የኢትዮጵያ ሶሻል ዴሞክራት ማህበር ድር ቢያብር አንበሳ ያስር። እጅግ በጣም ከፍተኛ መስዋዕትነት በተለያየ መልኩ በተለያየ ጊዜ ተከፍሎበት ዛሬ ላይ እየታየ የሚገኘው የሀገራችን የኢትዮጵያ የፍትህና የእኩልነት ድባብ እውን እንዲሆን እንደየአቅማችሁ ላደረጋችሁት አስተዋጽኦ ታላቅ ምስጋና ይድረሳችሁ። ሆኖም የተገኘው ድል ገና እንጭጭ በመሆኑ ፋፍቶ ፍሬ ያፈራ ዘንድ ሁላችንም በይቅርታ በፍቅርና በመደመር መንፈስ ተደራጅተን ከጫፍ በማድረስ የዜግነት ግዳያችንን እንድንወጣ የኢትዮጵያ ሶሻል ዴሞክራት ማህበር ወገናዊ ጥሪውን ያስተላልፋል። ባለን የዲሞክራሲያዊ መዋቅር በመጠቀም የተገኘውን ድል ለማጎልበት ይቻል ዘንድ በስዊድን የምንገኝ ኢትዮጵያውያን በሙሉ ዘንድሮ በሚደረገው የስዊድን ሀገራዊ ምርጫ ሙሉ ተሳትፎ ብናደርግ በመጀመሪያ ራሳችንን ቀጥሎም ሀገራችንን መርዳት በመሆኑ ችላ ሳንል በምርጫው እንሳተፍ ዘንድ አበክረን እንመክራለን። የኢትዮጵያ ሶሻል ዴሞክራሲ ማህበር ይህንን መልእክት ላልሰሙ በማዳረስ ታሪካዊ ድርሻችንን እንድናሳርፍ በታላቅ አክብሮት እናሳስባለን ይላል የኢትዮጵያ የሶሻል ዴሞክራት ማህበር። እንግዲህ የኢትዮጵያ ድምጽ ሬዲዮ ይህንን ስለሚያምንበት መልእክቱን አስተላልፏል። ሌሎቻችሁም ደግሞ ላልሰሙ እንድታሰሙ አደራ እንላለን። ይሄ ምርጫ በጣም በጣም ወሳኝ ነው። ሶፋና አልጋ ላይ ተጋድሞ ያንን ምርጫ ማሳለፍ መጨረሻ ላይ ወደ ኋላ ላይ ሊመጣ ለሚችለው የማንፈልገው ኃይል ስልጣን ላይ መጥቶ ሊመጣ ለሚችለው ችግር እኛውን ተጠያቂ የምንሆነውና ኢትዮጵያኖች በገፍ ማንኛውም ኢትዮጵያዊ፣ ኤርትራዊ፣ ሁሉ ወገን የሆነ በሙሉ ወጥቶ ይህንን ምርጫ እንዲሳተፍ በተቻለ መጠን አደራ እንላለን።
Oh, smart of you, ልበሽ ቶሎ ቶሎ አመጣን ብሷል ቋንቂ አጥንቶ ድበር ተሻክሮ ተፈል ሸለብሶ ከቱን ሲወጣ አምረሽ ተፈቂ ባቶ ሸንታያ አጋጋሎ እንፕሮጋሊያሎ ባጋጋሎ
ሰላም ለሁላችሁም ይሁን ይያልን የኢትዮጵያ ድምጽ ሬዲዮ በዛሬው ዕለት ከቀኑ 15 ሰዓት በኢትዮጵያ ኮሚኒቲ ተገናኝተን ስለ ሬዲዮኑ 25ኛ ዓመት ኢዮቤልዩና ስለ አዲስ ዓመቱ ዝግጅት እስካሁን የተሰሩትን ስራዎችና የጎደሉትን እንወያያለን። የቀረው ጊዜ አጭር ስለሆነ እኔ ባልገኝም እነገሌ ይሰሩታል ሳንል በአሉ የሁላችንም የሥራ ውጤት በመሆኑና የሀገራችንን ባህልና የኛን ማንነት የምናስገምትበትና የምናሳይበት መሆኑን ተገንዝበን ለቁም ነገር ብቁ መሆናችንን በስብሰባው በሰዓቱ በመገኘት እንድናሳይ ባክብሮት አደራ ይላል የኢትዮጵያ ድምጽ ሬዲዮ። በተጨማሪም የዘንድሮውን በዓል በጋራ ማክበርን በተመለከተ መደመርን ማለት ነው ከሚመለከታቸው ጋራ ስለተደረገው ውይይትና ስለተደረሰበት ስምምነት በስብሰባው ላይ ኢንፎርሜሽን ይሰጣል። ስለዚህ አትርሱ፣ አስታውሱ። በዛሬው ዕለት ከቀኑ 15 ሰዓት ማለት ከቀኑ 9 ሰዓት በኢትዮጵያ አቆጣጠር በኢትዮጵያ ኮሚኒቲ በቦርበሪ እንድንገናኝ ይሁን ይላል የኢትዮጵያ ድምጽ ሬዲዮ።
የሰው ልብ መማረክ የሚችለው በተፈጥሮ የተሰጠን ፍቅር ነው።
ተደመር 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 ተደመር
አህመድ አንድ ሁለት አድማጮች ደውለው ነበር አሁን ቀደም በአስተላለፍ ነው ማስተዋቂያ ላይ የአዲስ አመት አከባበር ላይ ከሲጠሩ ከክብር እንግድነት ከተጠሩት ውስጥ ከዚህ ፊት አና ጎሜዝ በዚሁ በሬዲዮ ላይ ቃል ገብተው ነበር ይመጣሉ ተብሎና እንደሳቸው አልተጠቀሱም ይላል ማስተዋቂያ ላይ
ዋው እኔ ራሴ ልባላልኩት ምን ማስተዋቂያ በደንብ አርገው የሚያዳምጡ ሰዎች አሉ ማለት ነው የተከበሩ አና ጎሜዝ ዋናው የክብር እንግዳችን ናቸው እንግዲህ ይሄ ማስተዋቂያ ሲሰራ እንዴት እንደተረሳላውቅም በሚቀጥለው ሳምንት የማስተዋቂያ ተስተካከል የተከበሩ አና ጎሜዝ እንደውም ዋናው የክብር እንግዳችን እሳቸው ናቸው በቅድሚያ መጥራት የነበረባቸው እሳቸው ናቸው የክብር እንግዳችን ናቸው አሉበት ይመጣሉ እንግዲህ ዋናው ነውቹ እንግዶቻችን ከአውሮፓ ፓርላማ የተከበሩ አና ጎሜዝ ናቸው ዛሬ እንደተጠቀሰው የስዊድን የከፍተኛ ትምህርት ሚኒስቴሯ ይገኛሉ የፓርላማ አባሎች ይገኛሉ ኢትዮጵያ ኤምባሲ ይገኛሉ ብሎናል መልካም ፈቃዳቸው እንደሆነና እኛም ጋብዘናቸው ባደረግነው ውይይት ተስማምተናል በነገራችን ላይ የዘንድሮ አዲስ አመት የሚከበረው አንድና አንድ ብቻ ነው የኢትዮጵያ ድምጽ ሬዲዮና የሚያከብረው ነው በየአመቱ በዛለት በየጊዜው ድሮ ይደረግ የነበረው የኢትዮጵያ ኤምባሲ በዘንድሮ አያደርጉም በዛለት ወደ 15 አስተላልፈውታል እሱን ደግሞ በጋራ እንድናከብረው አንዳንድ ጥያቄዎች ቀርበዋል እየተወያየን ነው ጥሩ የሆነ መግባባት እየታየ ነው በእውነት እየተደመረን ነው ሁላችንም እና ምንድነው የኢትዮጵያ አዲስ አመት የሚከበረው በ8 ሴፕቴምበር የሚከበረው ብቻ ነው በ15 ሌላ ይከበራል በኤምባሲው በኩል እሱንም ደግሞ የመደመር ነው የግንብ ማፍረስና ድልድይ መስራት በሚል አርስት ነው ሁላችንም ተጋብዘናል በዛ ላይ እንደውም በኮሚቴን እንደሚሰራ ነው ማቀው ወሱንም እየተነጋገንበት ነው ለማንኛውም ኢትዮጵያዊ በዘር በሃይማኖት በጾታ በጎሳ በእድሜ ምን ሳይለይ በዚህ በኢትዮጵያ አዲስ አመት ላይ እንዲገኝ ኮዲው ጥሪ እናቀርባለን የ15ቱም ላይ ሁላችንም እንድንገኝ እናደርጋለን እንግዲህ ላቀረብከው ጥያቄ ወይንም ሰዎች ለደውለው ለጠየቁት ጥያቄ የተከበሩ አና ጎሜዝ ባየር ላይ ደጋግመው እንደተናገሩት የክብር እንግዳችን ናቸው ይመጣሉ ይገኛሉ ይሄን ለማለት ነው እንፈልገው
ሲያሻው ደግሞ እንደገበ የሚበትነው
ነገር አንድ ማስተዋቂያ አለን ማስተዋቂያውም ይሄንኑ የኢትዮጵያ ድምጽ ሬዲዮ የሚመለከት ነው እንግዲህ ብዙ እንግዶች አሉን ብዙ ዝግጅት ነው የምናደርገውና ፕሉስ ጂሮአችንን በድጋሚ ዛሬም እንገልጽላችኋለን ፕሉስ ጂሮአችን 925184448 ነው እደግመዋለሁ 925184448 ሶስተኛ ጊዜ ደግመዋለሁ 925184448 ነው ስዊሽም አለን የስዊሽ ቁጥራችን 123 08 77 381 እደግመዋለሁ 123 08 77 381 ለሶስተኛ ጊዜ ደግመዋለሁ 123 08 77 381 የኢትዮጵያ ድምጽ ሬዲዮ
ማዳርማጫለን ነው ሰላም
ኦኬ ሃሎ ተናስተልኝ ከተሰማውት
ተናስተልኝ ሰማል
ሃሎ
ሃሎ ተናስተልኝ ሰማል
ሃሎ
ሃሎ ሃሎ አይሰማል
አይ ይሰማል ይሰማል
ተናስተልኝ
ተናስተልኝ ይቀጥሉ ይሰማል ይቀጥሉ ይቀጥሉ
ኦኬ ተናስተልኝ አንድ አስተያየት ነበር ይላ አስተያየት ለመስጠት አሁን የሬዲዮን 5ኛ አመት ለኢትዮጵያም አዲስ አመት አንድ ላይ የሚከበርበት ሁኔታ አለ እና ለሚቀጥለው በ8 ነገር ግን አሁን እንደታየ ሁለት ቦታ ሁለት ነው ዝግጅቱ የሚሆነው በሪሶርስም ሰውን ጊዜም አጠቃቀም በተለያየ ነገሮች ወደ አንድነት መጥቶ በአንድነትና ደስ በሚል ሁኔታ በኢትዮጵያዊነት ባለው መልክ አንድ ላይ ለማሳለፍ ተነጋግሮ ባለው ጊዜ ውስጥ ለምን አንድ ቀን ተወጥቶ አንድ ላይ የማይሆንበት ለምን? በሌሎችም ሀገር በተለያዩ ሀገሮች ያለው ተሞክሮ ኢትዮጵያዊነት በአንድ ሀገር ውስጥ አንድ ላይ በአንድነት የሚያከብርበት የተለያዩ ነገሮችና ይህን ነገር እንዴት ነው ብዬ እንደ አንድ ግለሰብ ሁለቱ ቦታ ሁለት አዲስ አመት አይደለም ያለው አንድ አዲስ አመት ነው በአንድነት የማናከብርበትና በሰለጠነ ሀገር ውስጥ እያለ በዲስከስ አለ ዲስከሽን አድርገን አንድ ላይ የማናከብርበት ምክንያት ምንድን ነው ብዬ ነው። አመሰግናለሁ።
አድማጭ እንግዲህ እንደሰማሁት ከሆነ ለምን ሁለት ቦታ ይዘጋጃል አንድ ላይ ለምን አታደርጉትም ነው የተባለው። አይ ቲንክ ሪዝነብል የሆነ ምክንያት ስላለ ነው። አንደኛ ይሄ ኢትዮጵያ ድምጽ ሬዲዮ በየአመቱ ሲያከብረው የነበረው አንተ ወንድሜም እንደምታውቀው እስክንድር መሰልከኝ ባልሳሳት እንደማቀው ከሆነ በየአመቱ የኢትዮጵያ ድምጽ ሬዲዮ የሚያከብረው አዲስ አመት ከኢትዮጵያ ድምጽ ሬዲዮ ጋራ የተያያዘ ነው። አንደኛ የአመቱን የሬዲዮውን የስራ ማካሄጃ የሚያገኝበት ጊዜ ስለሆነ ገቢው ለሬዲዮ ነው የሚሆነው የአዲስ አመትና የሬዲዮ ነው። በዚህ ላይ የ25ኛው ኢዮቤልዩ ስለሆነ ሞር የሚያተኩረው የአዲስ አመት በተጨማሪ የሬዲዮኑን ስራዎች የሚገመግምበትና የሰራውን ያደረገውን እዚህ እንዴት እንደደረሰ የሚያሳይበት ስለሆነ አንድ እሱ ነው። ሌላው የሚቀጥለው በኤምባሲው በኩል በመደመር ሁላችንም የምንደግፈው ዶክተር አብይ የጀመሩት መደመርና አንድ መሆን ጥያቄ በተነሳ በተመለከተ ግንብ ለማፍረስ ድልድይ ለመስራት በሚል ርዕስ ነው እና የገንዘብ እስከሚገባኝ ድረስ ገና ዲቴሉን በደንብ እንትን አላልኩም፣ ግን ይሄ ነው አላማው። ያ ደግሞ ሁሉንም ኢትዮጵያዊ የሚያሰባስብና አንድ ለመሆን የምንሰራበት ነው እንጂ የምናሳይበት ነው እንጂ አመት በዓል ወይም ደግሞ የሬዲዮኑን 25ኛ አመት ወይም ሌሎች ነገሮች ለማክበር ብቻ ስላልሆነ ነው በሁለት ቦታ የሆነው። ያኛው እንግዲህ የመደመር ነው በ15 የሚደረገው በኤምባሲው የሚደረገው፣ ይሄኛው የተለመደውን ትራዲሽናሊ በየአመቱ የሚደረገውን የኢትዮጵያን አዲስ አመትና የሬዲዮኑን በየአመቱ የሚያደርገውን ለማክበር ነው። እንግዲህ ካስረዳሁ ጌታዬ በተቻለ መጠን ይሄን ነው ማለት የምችለው ለጊዜው።
ኦኬ አመሰግናለሁ። ግን መልሱ አጥጋቢም አይደለም እንደ እኔ እንዳንድ ግለሰብ። ታንክ ዩ።
አጥጋቢ መቼም ሁሉም እንደ ፍላጎቱ ነው ነገሮችን የሚተረጉመው። ከዚህ ሌላ ምንም ምክንያት ልሰጥ አልችልም። ይሄ ነው ምክንያታችን። ኢትዮጵያ ድምጽ ሬዲዮ በየአመቱ የሚያከብረው ነው አዲስ አመትን፣ የሬዲዮ ገቢ የሚያገኝበት ነው። ይሄ ነው የኛ እንትን ምክንያታችን በእኛ በኩል። ያኛው ደግሞ አዲስ አመት ሳይሆን የሚከበረው በጠቅላላ ኢትዮጵያኖችን ለመደመር በአንድ ላይ እንዲሆኑና ለሀገራቸው እንዴት እንደሚሰሩ ለመወያየት ነው።
ሄሎ ሄሎ ሄሎ
ሄሎ ቀጥል
ሄሎ። ይሄ ሱማ ያው እንደ መልሱ ተመልሶ ግን ገቢውም ቢሆን ለኢትዮጵያ ነው። 25 አመትን ለኢትዮጵያ ዲሞክራሲ ነጻነት ለዚህ እኩልነት ሲታገል የነበረ ሬዲዮ ነው። በአንድ ላይ መስራቱ ለኢኮኖሚውም እንግዲህ በኢትዮጵያ ኤምባሲ በኩል ለእንደዚህ አይነት ድጋፍ እኮ የማግኛ ኦፖርቹኒቲም ነው። ቋሚ የሆነ ኢትዮጵያውያኖች ሚዲያ ከእንግዲህ ወዲያም የሶሻል የልማት በማህበራዊ ነገላ እንደሚሰራውም በአንድነት የሚሰራበትን ኦፖርቹኒቲ ይፈጥራል በሚል አስተሳሰብ በቅንነት ነው ለእንደዚህ አይነት እንትን በማሰብ ነው።
ገብቶኛል። ያንሪሶርቱንም
ቢሆን የሰው ሀይሉንም ቢሆን በእንደዚህ የሚሰባሰበው ገንዘብ የበለጠ ይሆናል እንጂ እንደውም በቋሚነት የኢትዮጵያ ሕዝብ ሚዲያ እስከሆነ ድረስ ከኤምባሲው ጋር መስራት የገቢውን ሁኔታ የማሳደግ ሁኔታ ይፈጥራል በሚል እንደዚህ አይነት ሁኔታ ነው። በአንድነት መሆን መደመር አንድ መሆን ይሄ ነው ማለት ነው። አመሰግናለሁ።
ነው ግን አንተም ብቻ ሳይሆን ለአድማጮችም ክሊር ለማድረግ ነው። የስ ትክክል ነው። ግን ይገኛሉ፣ ተጋብዘዋል፣ ይገኛሉ፣ መደመራቸውንም በዛ ዕለት ያሳያሉ ብለን እንገምታለን። እኛም ጥያቄ ግብዣችን ሰጥተናል በደረግነው ውይይት ላይ፣ እነሱም ተቀብለውታል፣ ይገኛሉ። ዴፊኒትሊ ሌላውም ኢትዮጵያዊ እንዲገኝ እንትን አድርገናል እና መደመሩ በጥቂቱም ቢሆን ተጀምሯል ለማለት ነው። እናመሰግናለን።
Vamos. ያረፈዳችሁ አድማጮች ከረፋዱ 11 ሰዓት ሆኖ ከኢትዮጵያ ድምጽ ሬዲዮ ሳምንቱ አበይዘናዎች ከተለይ ሰማሉ። የኢትዮጵያ ሶማሌ ክልል ሰላምን አስተማማኝ ለማድረግ እየተሰራ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ከኢትዮጵያ ሶማሌ ክልል አመራሮችና ከመመለከታቸው አካላት ጋር ሰላሙን ዘላቂና አስተማማኝ ለማድረግ ሰፊ ምክክር ማድረጋቸውንና ከመግባባት ላይ መደረሱንም ተናግረዋል። እስካሁንም የክልሉ ሰላም ወደ ቀደመው ይዞታ እየተመለሰ መሆኑንም ሲናገሩ የሰው ህይወትና ንብረት መጥፋቱ አሳዛኝ ድርጊት መሆኑንም ገልጸዋል። የሶማሌ ክልል የመገንጠል ጥያቄ አንስቷል ተብሎ የቀረበላቸው ጥያቄ የኢትዮጵያ አንድ አካል የአንድ ዛፍ አንድ ቅጠል አይደለም፣ ዝም ብሎ መገንጠል አይቻልም፣ ግለሰቦች የፈጠሩት ችግር መስመር ለማያስያዝም እየተሰራ መሆኑን ትናንት ለመገናኛ ብዙሃን በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። የኤርትራ ልዑካን ቡድን አዲስ አበባ መግባቱ ተነገረ። የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳላህና የኤርትራው ፕሬዝዳንት አማካሪ የማነ ገብረአብ የተካተቱበት የኤርትራ ልዑካን ቡድን አዲስ አበባ ገብቷል። የልዑካን ቡድኑ ከፕሬዝዳንት ኢሳያስ የተላከውን ደብዳቤ ለጠቅላይ ሚኒስትር ዶክተር አብይ አህመድ ይሰጣሉ ተብሎ ይጠበቃል። የኤርትራ ልዑካን ቡድን በቅርቡ በሁለቱ ሀገራት መካከል የተፈረመው የሰላምና የወዳጅነት ስምምነት ተግባራዊነት ላይ ውይይት ያደርጋሉ ተብሎ ይጠበቃል። የአዲስ አበባ ምክር ቤት አዳዲስ የካቢኔ አባላት ሹመት መስጠቱ ተዘግቧል። ምክር ቤቱ ሹመቱን የሰጠው የካቢኔ አባላትን በመፈወዝ መሆኑ ሲነገር የከተማው ምክትል ከንቲባ ኢንጂነር ታከለ ኡማ ሹመቱ ብቃትንና ኢትዮጵያዊነትን ብቻ መሰረት ያደረገ እንደሆነ ገልጸዋል። በአዲሱ የካቢኔ ድልድል በቅርቡ የብሔራዊ ቲያትር ስራ አስኪያጅ ሆኖ የተሾመው አርቲስት ነብዩ ባዬ የአዲስ አበባ ከተማ ባህልና ቱሪዝም ቢሮ ኃላፊ ሆኖ ተሾመዋል። በዚህም የብሔራዊ ቲያትር ስራ አስኪያጅነትን ቦታውን ስለሚለቅ በምትኩ ሌላ ሰው ይሾማል ተብሎ ይጠበቃል። አፈ ጉባኤ የነበሩት ዶክተር ታቦር ገብረ መድን ከቦታቸው ተነስተው ወደ ትምህርት ቢሮ ኃላፊነት ሲዛወሩ ወይዘሮ አበበች ነጋሽ አፈ ጉባኤ ሆነው ተሾመዋል። በአጠቃላይ 20 ያህል የካቢኔ አባላትን ለአዲስ አበባ ምክር ቤት አባላት አቅርበው ያጸደቁት የከተማዋ ምክትል ከንቲባ ኢንጂነር ታከለ ኡማ ሹመቱ ኢትዮጵያዊነትንና ብቃትን ብቻ መሰረት ያደረገ እንደሆነ አመልክተዋል። በሶማሌ ክልል ያለውን የጸጥታ ሁኔታ ለመቆጣጠር ወታደራዊ እዝ ወይም ኮማንድ ፖስት ተቋቁሟል። ከመከላከያ ከፌደራልና ከሶማሌ ክልል ልዩ ኃይል የተውጣጣ ኮማንድ ፖስት በደቡብ ምስራቅ እዝ ዋና አዛዥ ሜጀር ጀነራል በላይ ስዩም እንደሚመራ ታውቋል። የተቋቋመው ኮማንድ ፖስት ሰሞኑን በክልሉ የጸጥታ ጉዳይ ላይ መወያየቱ ተዘግቧል። የሶማሌ ክልል ፖሊስ ኮሚሽነርና ሌሎች የጸጥታ ኃይሎች አዛዦች በተገኙበት በጅጅጋ ከተማ ተደረገው ውይይት የፌደራልና የክልሉ የጸጥታ ኃይሎች ለክልሉ ሰላም በትብብርና በቅንጅት ለመስራት መስማማታቸውን መንግስታዊ መገናኛ ብዙሃን ዘግበዋል። ሁሉም የጸጥታ አካላት በመከላከያ ሰራዊቱ ስር በደቡብ ምስራቅ እዝ ዋና አዛዥ ሜጀር ጀነራል በላይ ስዩም እንደሚመሩ ታውቋል። በሶማሌ ክልል ባለፈው ሳምንት በተፈጠረው ግጭት የብዙ ሰዎች ህይወት ሲጠፋ አብያተ ክርስቲያናት መቃጠላቸው፣ ንብረት መውደሙም ይታወቃል። የተደራጁ ታጣቂዎች የሚፈጽሙትን ጥቃት ለመከላከል የሶማሌ ብሔረሰብ ተወላጆች ጥቃቱን በመከላከልና ንብረቶች እንዳይቃጠሉ ለማድረግ መሞከራቸውን መረዳት ተችሏል። 15 አባላት ያሉት የዲያስፖራ ትረስት ፈንድ ምክር ቤት መቋቋሙን ጠቅላይ ሚኒስትር አብይ አህመድ ይፋ አድርገዋል። ምክር ቤቱ በታዋቂው ኢትዮጵያዊ ምሁር ፕሮፌሰር አለማየሁ ገብረ ማርያም ሊቀመንበርነት የሚመራ ይሆናል። በምክር ቤቱ ውስጥ ከታዋቂ የዲያስፖራ አባላት መካከል አርቲስትና አክቲቪስት ታማኝ በየነና አቶ ኦባንግ ሜቶ ይገኙበታል። ጠቅላይ ሚኒስትር ዶክተር አብይ አህመድ በተለያዩ ሀገራት የሚገኙ ኢትዮጵያውያንና ትውልድ ኢትዮጵያውያን ኢትዮጵያን የተሻለች ኢትዮጵያን ለመገንባት በሚደረገው ጥረት የበኩላቸውን እንዲወጡ ጥሪ ማቅረባቸው ይታወሳል። ጠቅላይ ሚኒስትሩ በውጭ ሀገራት የሚገኙ ኢትዮጵያውያንና ትውልድ ኢትዮጵያን በየቀኑ ቢያንስ አንድ የአሜሪካ ዶላር በመለገስ ለተለያዩ የልማት ስራዎች ድጋፍ እንዲያደርጉ ጠይቀው ነበር። በውጭ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያንን ተሳትፎ ለማቀናጀትና የለገሳው ገንዘብ ለማሰባሰብ በኢትዮጵያ ንግድ ባንክ የኢትዮጵያ ዲያስፖራ ትረስት ፈንድ በሚል ስም ሂሳብ በመከፈቱ ከዚህ ቀደም ተገልጿል። ለዚህም ይረዳ ዘንድ ጠቅላይ ሚኒስትር ዶክተር አብይ የኢትዮጵያ ዲያስፖራ ትረስት ፈንድ የሚያማክር ምክር ቤት ማቋቋማቸውን ይፋ አድርገዋል። በምክር ቤቱ ውስጥ ከታዋቂ ዲያስፖራ አባላት መካከል አርቲስትና አክቲቪስት ታማኝ በየነና አቶ ኦባንግ ሜቶ ይገኙበታል። ታማኝ በየነ የጠቅላይ ሚኒስትሩን ሀሳብ በመደገፍ ዲያስፖራው በየቀን $1 ብቻ ሳይሆን $10 እንዲያዋጣ የበኩሌን አደርጋለሁ ማለቱም ይታወሳል። በመጨረሻም ቀደም ሲል ወደ ሀገር ቤት የገቡ የተቃዋሚ የፖለቲካ ፓርቲ ድርጅቶች አመራሮች፣ ታዋቂ ግለሰቦችና ጉዳይ አስፈጻሚዎችን በአየር ለማጓጓዝ ለሆቴልና ለትራንስፖርት መንግስት ዳጎስ ያለ ወጪ እያወጣ እንደሆነ ተሰምቷል። ለግለሰቦቹ የየዕለት የሆቴል መስተንግዶና ሌሎች ወጪዎችን ከዕለት ወደ ዕለት እየናረ መምጣቱን የሚናገሩት የመንግስት የስራ ኃላፊዎች ወጪው ለሀገር ሰላምና እርቅ ሲባል የሚከፈል በመሆኑ ጉዳዩ መንግስት በወደ ሰፊነት ሲመለከተው ቆይቷል ሲል ዋዜማ ሬዲዮ ዘግቧል። አሁን ግን የወጪው መናር ያሳሰባቸው ሆቴሎች መንግስት ክፍያ እንዲፈጽማቸው መጠየቃቸውንና እየቀረበ ያለው የገንዘብ መጠን አነጋጋሪ መሆኑን የዋዜማ ምንጮች እንደነገሩት ዘግቧል። የገንዘብ ወጪውን ምን ያህል እንግዶች በመንግስት መስተንግዶ እየተደረገላቸው እንደሆነ የተጠየቁት ምንጮች ሆቴሎች ሀገራዊ ፋይዳውን በመረዳት ቀናሽ ቢሰጡም ተስተናጋጆቹ በርካታ እንግዶች የሚጎበኙዋቸው በመሆኑና የቢሮ አገልግሎት የሚጠቀሙም ስላሉ ወጪውን ከፍ ማድረጉን ያስረዳሉ። የገንዘቡ መጠን መናገር ግን እንደማይደፍሩ ተናግረዋል። ባሁኑ ጊዜ ቢያንስ 52 ያህል እንግዶች በመንግስት እየተስተናገዱ ሲሆን ከ3 ወር እስከ 1 ሳምንት የቆይታ ጊዜ እንዳላቸው ሲዘገብ፣ አንዳንዶቹ ለጊዜው ከሆቴል ውጪ ዘመዶቻቸውና ቤተሰቦቻቸው ጋር ይቆዩና ተመልሰው እንደሚመጡ፣ አንዳንዶቹ ደግሞ አዲስ አበባ ይቆዩና አዲስ አበባ ቤተሰብ ስለሌላቸው በቋሚነት የሆቴሉ እንግዶች ሆነው ቀጥለዋል ተብሏል። የጸጥታ ጥበቃ የሚያስፈልጋቸውም ሆቴል መሆኑን እንደሚመርጡ ተሰምቷል። በተያያዘ ዜና ከሰሞኑ ወደ አዲስ አበባ የሚመለሱት የአርበኞች ግንቦት ሰባት አመራሮች መንግስት ለጉዞና ለሆቴል ወጪያቸውን ለመሸፈን ያቀረበላቸውን ግብዣ ሳይቀበሉት መቅረታቸው ተዘግቧል። ከጠቅላይ ሚኒስትር አብይ አህመድ ጋር በአሜሪካ በነበረው ውይይት ወቅት ከጠቅላይ ሚኒስትሩ ጋር በአንድ አውሮፕላን መመለስ እንደሚችሉ የተነገራቸው የአርበኞች ግንቦት ሰባት አመራሮች ማናቸውን ነው ወጪ ራሳቸው እንደሚችሉና ለመመለስ ዝግጅት እንደሚያስፈልጋቸው ገልጸው የጠቅላይ ሚኒስትሩን ግብዣ ከመስጋና ጋር ሳይቀበሉት ቀርተዋል። የአርበኞች ግንቦት ሰባት አመራሮች በቀናት ጊዜ ውስጥ ወደ አዲስ አበባ እንደሚያቀኑ ሲነገር ለአቀባ ባለውም ዝግጅት እየተደረገ ነው። አመራሮቹ ወደ ሀገር ቤት ሲጓዙ ለብቻቸው ሳይሆን ከፍ ያለ ቁጥር ያለው የድርጅቱ ደጋፊና አባላት ከባህር ማዶ አብሮ እንደሚጓዝ ሲነገር፣ በመላው ኢትዮጵያ ያሉ የድርጅቱ አባላትና ደጋፊዎች አዲስ አበባን ያደምቋት ተብሎ እየተጠበቀ ነው። ዝግጅቱ የሚካሄድበትን ቀንና ቦታ ድርጅቱ ይፋ ያደርጋል ተብሎ ይጠበቃል። የሳምንቱ አበይ ዜናዎች በዚሁ ተጠናቀዋል። ከቀሪ ፕሮግራሞች ጋር መልካም ቆይታ።
እንደ ገበያ አንድ ላይ የሚሰበስቡ ሲያሻው ደግሞ እንደ ገበያ የሚበትኑ ነገር አይደለም።
ታባል በሰላም አደረሱ።
እነሆ የኢትዮጵያ ድምጽ ራዲዮን በስዊድን ለኢትዮጵያውያን መገልገያ እንዲሆን ከተመሰረተ 25ኛ ዓመት ሞላው።
በርሶ ድጋፍ እና እርዳታ በሬዲዮ አባላት፣ አዘጋጆች፣ ተባባሪዎችና ማያተኞች ዝግጅቱን በየሳምንቱ ሲያስተላልፍ የቆየው የኢትዮጵያ ድምጽ ሬዲዮ የ25ኛ ዓመቱን የበርዮ ቤልዩ በደማቅ ሁኔታ ለማክበር በመዘጋጀት ላይ ይገኛል።
ይህን በዓል ከሌላው ጊዜ ልዩ የሚያደርገው 25ኛው ዓመቱ አንዱ ሲሆን፣ በሌላ በኩል ደግሞ ሀገራችን በፍቅር በመስማማትና አንድ በመሆን ላይ ተመሰረተ የለውጥ እርምጃ ያደረገች ባለችበት ጊዜ ላይ በመቅጠሙ ነው።
በዚሁ ምክንያት የሃይማኖት አባቶች በስዊድን የኢትዮጵያ ኤምባሲ አባላትና ልዩ ልዩ እንግዶች በዝግጅቱ ላይ እንዲገኙ ጥሪ ተደርጓል።
እንዲሁም በስዊድን የከፍተኛ ትምህርትና ምርምር ሚኒስተር ሄለን ሄልማርክ ኩልሶን፣ የፓርላማ አባል የሆኑት የተከበሩ አንደርስ ኦስተርበሪና በኢትዮጵያ የዲሞክራሲ ትግል መሳካት ጉልህ ሚና ያደረጉት ዳኛ ወይዘሪት ብርቱካን መደግሳ በስር በነበሩበት ወቅት ቤተሰባቸውን ሄደው የጠየቁት የተከበሩ ወይዘሮ ካሪና ሄግ ይገኛሉ።
ከኢትዮጵያ ደግሞ ስመጥሮቹ የነጻነት ታጋዮች ጋዜጠኛ ተመስገን ደሳለኝና ጋዜጠኛ እስክንድር ነጋ ወደ ስዊድን ለመምጣት በዓሉን ከኛ ጋር ያሳልፋሉ።
እንደተለመደው ሁሉ በወጣት ሴቶች ልጆች የተዘጋጀ የአበባ የሆሽ ዜማ ይደመጣል። ከአዘጋጁ ኮሚቴው የእንኳን ደህና መጣችሁ መልእክት ይተላለፋል።
የኢትዮጵያ ድምጽ ሬዲዮ የተጓዘበትን 25 ዓመት የሚያሳይ በምስልና በድምጽ የተዘጋጀ ዶክመንተሪ ፊልም ይታያል። የእንግዶች የደስታ መግለጫና የሀገር ባህልና መዝናኛ ይቀርባል።
በዓሉ የሚደረግበት ቀን ሴፕቴምበር 8 2018፣
ሰዓት ከ13 ሰዓት ጀምሮ፣
ቦታው ሃሉንዳ ፎልኬት ሂውስ መሆኑን አይዘንጉ።
የኢትዮጵያ ድምጽ ሬዲዮ
ሰላም ለሁላችሁም ይሁን እያልን በዛሬው ዕለት እሁድ ከቀኑ 15 ሰዓት ጀምሮ በኢትዮጵያ ኮሚኒቲ ተገናኝተን ስለ ሬዲዮኑ 25ኛ ዓመት ኢዮቤልዩ እና ስለ አዲስ ዓመቱ ዝግጅት እስካሁን የተሰሩት ስራዎችና የጎደሉትን እንወያያለን። የቀረው ጊዜ አጭር ስለሆነ እኔ ባልገኝም እነገኔ እነገሌ ይሰሩታል ሳንል በአሉ የሁላችንም የሥራ ውጤት በመሆኑና የሀገራችንን ባህልና የኛን ማንነት የምናሳይበትና የምናስገምትበት መሆኑን ተገንዝበን ለቁም ነገር ብቁ መሆናችንን በስብሰባው በሰዓቱ በመገኘት እንድናሳይ በአክብሮት አደራ እያልን በተጨማሪም የዘንድሮን በዓል በጋራ ማክበርን በተመለከተ ከሚመለከታቸው ጋር ስለተደረገው ውይይትና ስለተደረሰበት ስምምነት በስብሰባው ላይ ኢንፎርሜሽን ይሰጣል። አደራ ስብሰባው ቦታና ቀን ዛሬ 15 ሰዓት በኢትዮጵያ ኮሚኒቲ ቮርበሪ ሴንትሩ። የኢትዮጵያ ሶሻል ዴሞክራሲ ማህበር ድር ቢያብር አንበሳ ያስር እጅግ በጣም ከፍተኛ መስዋዕትነት በተለያየ መልኩ በተለያየ ጊዜ ተከፍሎበት ዛሬ ላይ እየታየ የሚገኘው የሀገራችን የኢትዮጵያ የፍትህና የእኩልነት ድባብ እውን እንዲሆን እንደያቅማችሁ ላደረጋችሁ ታስተዋጽኦ ታላቅ ምስጋና ይድረሳችሁ። ሆኖም የተገኘው ድል ገና እንጭጭ በመሆኑ ፋፍቶ ፍሬ ያፈራ ዘንድ ሁላችንም በይቅርታን በፍቅርና በመደመር መንፈስ ተደራይተን ከጫፍ በማድረስ የዜግነት ግዴታችንን እንድንወጣ የኢትዮጵያ የሶሻል ዴሞክራሲ ማህበር ወገናዊ ጥሪውን ያስተላልፋል። ባለን የዲሞክራሲያዊ መዋቅር በመጠቀም የተገኘውን ድል ለማጎልበት ይቻል ዘንድ በስዊድን የምንገኝ ኢትዮጵያውያን በሙሉ ዘንድሮ በሚደረገው የስዊድን ሀገራዊ ምርጫ ሙሉ ተሳትፎ ብናደርግ በመጀመሪያ ራሳችንን ቀጥሎም ሀገራችንን መርዳት በመሆኑ ችላሳንል በመርጫው እንሳተፍ ዘንድ አክብረን እንመክራለን። ይህንን መልእክት ላልሰሙ በማዳረስ ታሪካዊ ጃችንን እንድናሳርፍ በታላቅ አክብሮት እናሳስባለን ይላል የኢትዮጵያ ሶሻል ዴሞክራሲ ማህበር። አድማጮቻችን ይህ የምታዳምጡት ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከጧቱ 4 ሰዓት እስከ 6 ሰዓት የሚያስተላልፈው ፕሮግራም እንደቀጠለ ነው። እንግዲህ በመግቢያው ፕሮግራማችን ላይ እንደገለጽንላችሁ የዛሬው ዋና እንግዳችን አብዱላሂ ነው። አብዱላሂን በአብዛኛው ኢትዮጵያ ያውቃል። አብዱላሂ እንግዲህ የአብዲ ኤሊ ዋና አማካሪ ነበርና ጅጅጋ ውስጥ ወይም ኦጋዴን ውስጥ የሚሰራውን ተንኮል በሙሉ የአብዲ ኤሊን ሚስጥር ለዓለም በማሳየት ለመጀመሪያ ጊዜ በተጨባጭ በተንቀሳቃሽ ፊልምና በተለያዩ መሳሪያዎች መንገዶች ያሳየ ታላቅ ሰው ነው። አሁን ከአብዲ አሊ ጋር አብዲ አሊን በተመለከተ በአካባቢው የተፈጸመውን ሁኔታ በተመለከተ ከአብዱላህ ጋር ውይይት እናደርጋለን። አብዱላሂ እጅግ በጣም እናመሰግናለን ለዚህ ውይይት ፈቃደኛ በመሆንና ያልሁን ባሁን ጊዜ በኦጋዴን አካባቢ ያለውን ችግር ምን እንደመስልና መፍትሄው ምን መሆን እንዳለበትና ምን ሊሆንስ እንደሚችል ለማስረዳት ፈቃደኛ በመሆኑ እጅግ በጣም እናመሰግናለን።
አመሰግናለሁ አህመድ።
እስቲ ውይይታችንን ለመጀመር ያህል ምን ይመስላል ባሁን ጊዜ ሁኔታው ተረጋግቷል? ግድያው፣ ቤተክርስቲያን ማቃጠሉ፣ ሰው መሸሹ ይሄን በተመለከተ በሱ ሁኔታ ይሄን በተመለከተ ምን እንደሚመስል ግለጽልን። ዝርዝር ውይይቱን እንዳለን ድምጽን ከፍ አድርግልኝ ይላል ቴክኒሺያን። እኔ ነው የምትለኝ?
አዎ አንተ ነው የምልህ።
ቦታ ቀይራለሁ።
እሺ
አሁን ሰማኛለህ?
አሁን በደንብ ሰማኛለህ።
በጣም ጥሩ እንደገመልኝ። ኦኬ እንግዲህ ውይይታችን ለመቀጠል ያህል ምን እንደሚመስል ባሁን ጊዜ ኦጋዴን አካባቢ በተለይም ጅጅጋና አካባቢው ያለው ሁኔታ ምን ይመስላል? ቤተክህነት ይቃጠል ነበር፣ ሰዎች ተገለዋል፣ ተሰደዋል። ይሄ ሁኔታ ተረጋግቷል ወይ? በዚህን ጀምር ባሁን ሁኔታ ባሁን ጊዜ ምን ይመስላል?
ያው ብዙ ሰው እንደሚያውቀው ችግሮች ተከስተው ነበር ጅጅጋና ከጅጅጋ ውጪ ሌሎች አካባቢዎች ሶማሌ ክልል ውስጥ። ያ ችግር የተከሰተው መከላከያ ሰራዊት ጅጅጋ ገብቶ ከዛ በኋላ የልዩ ፖሊስ አባሎች እና ሄጎ የሚባል የአብዲሌ ቡድን አለ ከልዩ ፖሊስ ጋር የሚሰራ ማለት ነው በአብዲሌ ቀጥታ ትእዛዝ ከሶማሌ ውጪ ያሉት ሌሎች ብሔረሰቦች ላይ ጥቃት ለማድረስ ማነው አብዲሌ ልኳቸው ማለት ነው። ብዙ ሰዎችን ገለዋል፣ ንብረት ዘርፈዋል፣ ቤቶች አቃጥለዋል፣ ቤተክርስቲያን አቃጥለዋል። ብዙ ችግር ነው የፈጠሩት እና በጣም ትልቅ ቀውስ ነበር። ጅጅጋ ትልቅ ቀውስ ውስጥ ነበር የገባቸው። ከጅጅጋም አልፎ ደጋሀቡር፣ ቀብር ዳሃር፣ ጎሬ እና ሌሎች አካባቢዎች ላይም ተከስቶ ነበር ችግሩ እና አብዲሌ ልዩ ፖሊስ ምክንያት ማለት ነው። አሁን ያለው ሁኔታ ግን ትንሽ ተረጋግተዋል። ጅጅጋ አሁን ቢያንስ ይሄ ግድያው፣ ዝርፊያው ሁሉ ቆሞ ሰዎች በመከላከያም በፖሊስም በህዝብም የተለያዩ ኮሚቴዎች አዋቅረው ጥሩ ነገር እየሰሩ ነው በአሁኑ ሰዓት ማለት ነው። በዛ ችግር ምክንያት ግን ብዙ ሰዎች ንብረታቸውን እና ቤታቸውን ስላጡ አሁንም ቤተክርስቲያን ውስጥ ተጠለው ያሉ ሰዎች አሉ። ምክንያቱም ምንም ከቤተክርስቲያን ቢወጡም ቤትም ንብረትም ስለሌላቸው ማለት ነው። በዚህ ላይ ደግሞ ከፍተኛ የሆነ የምግብ እጥረት እንዳለ ነው። ብዙ ሰዎች እጥረት እያደረጉ ቢሆንም አሁንም የምግብ እጥረት እንዳለ ነው የሚነግሩኝ።
አብዱላሂ ምንድን ነው ምክንያቱ? መቼም ከመሬት ተነስቶ ሰውን መግደል በብሔሩ በሃይማኖቱ በሀገሩ ውስጥ በራሱ ሀገር ውስጥ ያንተ የብሔር ነው የብሔር ምንድን ነው ምክንያቱ? ከሶማሌ ብሔር ውጭ ያሉትን ለመግደል የወሰኑበት ምክንያት ምንድን ነው?
አይ ቲንክ ይሄንን በደንብ ለመረዳት ከዚህ በፊት የነበረውን ሁኔታ ማየት ያስፈልጋል። ሶማሌ ክልል ውስጥ የሚኖሩ የሌሎች ብሔር ተወላጆች አሉ፣ በጣም ብዙ ማለት ነው። ጅጅጋ ብቻ ሳይሆን ኦልሞስት በሁሉም አካባቢ ይኖራሉ፣ በዋና ዋና ከተሞች ላይ ማለት ነው። ከዚህ በፊት እንደዚህ አይነት ጥቃት ደርሶ አያውቅም፣ እኔ እስከማውቀው ቤተ ክርስቲያን ተቃጥሎ አያውቅም ሶማሌ ክልል ውስጥ። እንግዲህ እንደዛ አይነት ችግር ያለበት ህዝብ ቢሆን ኖሮ የሶማሌ ክልል ህዝብ የሌሎች ብሔር ተወላጆች በቁጥር በጣም ትንሽ ናቸው፣ ከሶማሌ ህዝብ ቁጥር ጋር ስታነጻጽረው ማለት ነው። እና ብዙ ችግሮች ይደርሱ ይሆን ነበር በህዝብ መሀል ችግር ቢኖር ኖሮ። እስካሁን ግን እንዲህ አይነት ነገር አልተከሰተም። አሁን ነው በአንድ ቀን ውስጥ ወደ 10 የሚሆኑ ቤተክርስቲያኖች የተቃጠሉት። በጣም ብዙ ሰዎች የተገደሉት በጣም ብዙ ንብረት የወደመው ቤቶች የተቃጠሉት ይሄ ሁሉ በአቢሌ የመጣ ነው ምክንያቱም እንድነው የሶማሌን ህዝብ ከቀረው የኢትዮጵያ ህዝብ ጋር ለማጋጨት ጦርነት ለማክፈት ሌሎች አካባቢዎች ሌሎች ያገሪቱ አካባቢዎች ላይ የሚኖሩትን ሶማሌዎች ላይ ጥቃት እንዲደርስ ከዛ በኋላ ደግሞ ሶማሌ ክልል ውስጥ ያለው ሶማሌ ተወላጆች ተናደው ደግሞ እነሱም ተጨማሪ ችግር እንዲፈጥሩና ነገሩ እየተባባሰ ሄዶ በመሃል በናብዲሌ እንዲተከሙ አገሪቱ ችግር ውስጥ እንድትገባ ፌደራል መንግስት እንዲዳከም እና ይሄ ያው አብዲሌና የአብዲሌ ካብዲሌ በስተጀርባ ያሉት የውሃት ሰዎች ለፖለቲካ ሲሉ የሰሩት ወንጀል ነው።
እኔ ጠየቅኩበት ምክንያት እኔ እስከማውቀው ድረስ አልካንት እንዳልከው እንዲህ አይነት ማሲቭ የሆነ በሌላ ብሔር ተወላጆች ላይ የተካሄደ ጥቃት አላውቅም። አልፎ ተርፎ ጅጅጋ ዩኒቨርሲቲ ሁሉ የሚማሩ ከሌላ አካባቢ መጡ ኢትዮጵያኖች አሉ። ይሄ ሁሉ ጥቃት አልደረሰባቸው። ለዚህ ነው አሁን ያልከው ነገር ምንድነው በአንድ ጊዜ ተነስተ ይሄን ሁሉ እርምጃ ሊወስዱበት የቻሉበት ምክንያት ያልኩት ለሱ ነው። እንደሰማሁት ከሆነ የሆነ የራሱ የሆነ ወታደር አለው ወይንም ፖሊስ ፖሊሱ በተጨማሪ ሌሎች አሁን አንተ ስሙን የተከስከው አለ ምንድናቸው እነዛ እንዴት ሊቋቋሙ ቻሉ? ልዩ ፖሊሱ ራሱ እንዴት ሊቋቋም ቻለ? 40 ሺህ ነው የሚሉ አሉ። እንዴት አንድ ክልል 40 ሺህ ልዩ ፖሊስ ሊኖረው ቻለ? ምንድነው ምክንያቱ? የራሱ የተደራጀ ኃይል ሊኖርበት ይቻለው? ማን ነው ያደራጀው?
እንደ ፈረንጅ አቆጣጠር 2007 አካባቢ ኦበለ የሚባል የነዳጅ ቦታ እዛ ኦጋዴን ውስጥ ማለት ነው ነዳጅ የሚቆፍረውን የቻይና ኩባንያ ላይ ጥቃት ደርሶ ነበረ። ብዙ ሰዎች ሞተው ነበር 2007 አካባቢ ማለት ነው። ከዛ በኋላ መለስ ዜናዊ ነው ይሄንን ሐሳብ ያመጣው የልዩ ፖሊሱን ሐሳብ ማለት ነው። ከዚሁ ከሶማሌ ክልል ውስጥ አድራጅተን ስልጣና ሰጠናቸው ራሳቸው ከኦብነጋ እንዲዋጉና ይሄንን ህዝብ ኦፕረስ ለማድረግ ከመከላከያ ሰራዊት በተጨማሪ ማለት ነው የራሳቸውን ቋንቋ የሚናገሩ ውስጡን የሚያውቁ ኃይል ማድራጀት አለብን ብለው ነው ልዩ ፖሊስን ያደራጁት። ከ2007 አካባቢ ነው ሐሳቡ የተጀመረው። ወደ ስራ የገቡትና በደንብ ተደራጅተው የተመረቁት ግን ከ2009 ጀምሮ ነው። እና በመሰረቱ ልዩ ፖሊስ ማለት ህወሓት ያደራጀው ስልጠናውም ይሁን የሳይኮሎጂ ስልጠናም ሰጥተዋቸዋል እና የክልሉን ህዝብ ለመጨፍጨፍ ነው ልዩ ፖሊስን ያዋቀሩት ማለት ነው ከመጀመሪያው ነው። እና እንደምናውቀው ብዙ ሰው እንደሚያውቀው ልዩ ፖሊስ በሺዎች የሚቆጠር የሰው ህይወት አጥፍቷል ሶማሌ ክልል ውስጥ። ብዙ የጅምላ ግድያዎችን ፈጽመዋል። ብዙ ሰው አፈናቅለዋል። ብዙ ሴቶችን ደፍረዋል። እና እንደዛ አይነት ሚሊሺያ ነው። አሁንም እንደምናየው ያው የህወሓት ሚሊሺያ ስለሆነ እነሱ ናቸው ፌደራል መንግስት ላይ አዙረው አሁን እና ዶክተር አብይ ላይ አዙረው እየተጠቀሙባቸው ያሉት። ይሄ ሄጎ የሚባለው ከልዩ ፖሊስ በተጨማሪ የተደራጀው ወጣቶች እንደሆኑ ነው እነሱ የሚናገሩት። ያው እንደ ቀይሮ ፋኖ ማለት ነው። ሄጎ ወጣት ሳይሆን ሌላ ትርጉም አለው። ነገር ግን ሄጎ የሚባሉት ሰዎች የተለያዩ መንግስት መዋቅር ውስጥ ያሉ አብዛኞቹ ወጣቶች በአንዳንድ ቦታዎች ደግሞ ልዩ ፖሊሶች ልብስ ቀይረው የሲቪል ልብስ ያደርጋሉ። ሄጎ የሚል ቲሸርት ይለብሳሉ። በዋናነት እነዚህ የተደራጁት ሶሻል ሚዲያ ላይ ትልቅ ፕሮፓጋንዳ እንዲያሰራጩ፣ ከዛ በተጨማሪ ደግሞ አሁን በቀደም እንዳየነው ለፊዚካል የሆነ ጥቃትም ለማድረስ ነው ጭምር ነው አሁን የተጠቀሙባቸው ማለት ነው። እና ሲምፕሊ የጋንግ ግሩፕ ነው ማለት ነው ሄጎ ማለት።
ኦኬ ኦኬ ትርጉም አለው ሄጎ የሚለው ቃል በሶማሊኛ?
አዎ ሄጎ መጀመሪያ አካባቢ እኔ ከሌላ ቃል ጋር ተመሳስሎብኝ ዝግጁነት ነበር የመሰለኝ። በደንብ ስናየው ግን ዝግጁነት ሳይሆን ሄጎ ማለት ትክክለኛ ትርጉሙ የለኝም ግን ዳመራ ነገር እንደማለት ነው ያስቸግራል ቀጥታ ለመተርጎም።
አብዱላሂ እስከምናቀው ድረስ ዶክተር አብይ በመጀመሪያ ጉብኝት ያደረጉት ሶማሌ ጅጅጋ አካባቢ ነበር፣ ኦጋዴን አካባቢ ነበር ሄዱት። እንደውም አብዲ ኤሊን የኦሮሞ ፕሬዝዳንት ብለው የኦሮሞን ፕሬዝዳንት ደግሞ አቶ ለማ መገርሳን የሶማሌ ምንድነውሱ አካባቢ የኦጋዴን የሶማሌ ክልል የኢትዮጵያ ሶማሌ ክልል ፕሬዝዳንት ብለው ነበር። እንግዲህ አንድ ለማድረግ ሙከራ ነው። ከዛ በኋላ አዲስ አበባ ሁሉ ሄደው ከሃይማኖት መሪዎቹ ጋር ከጳጳሳቹ ጋር ሁሉ ከጎን ቆማዊትን ነበር አብዲ ኤሊ። መጨረሻ አሉ ለመደመር ሞከሩ ተሞከረት ሲባል እንሰማ ነበር። ምንድነው ግን መጨረሻ ላይ ያንን ሁሉ ትተው የራሳቸውን አገር ህዝብ ኢትዮጵያዊውን ምንም የሶማሌ ኤትኒሲቲ ባይኖረውም ኢትዮጵያዊ ነው፣ አማራም ኦሮሞም ኢትዮጵያዊ ነው፣ እነሱን እንዲገደሉ ቤተክርስቲያናቸው እንዲቃጠል ምንድነው ያንን እርምጃ ሊወስዱ ያስገደዳቸው? አቶ አብዲ ኢሊ ምን የሚፈሩት ነገር አለ? የሚደብቁት ነገር አለ? ምንድነው ምክንያታቸው?
አይ ቲንክ ሄ ማለት ሚዲያ ላይ የምናያቸው ነገሮች ነበሩ። አዲስ አበባ ይመላለስ ነበር ታልከው፣ ጠቅላይ ሚኒስትሩ ጅጅጋ ሄደው አቶ ለማ መገርሳን እና አብዲ ኤሊን እጅ ለእጅ አስይዘው ነበር። ማለት ያው ስንከታተል እንደነበረው ጥሩ አብሮች ነበር የተወሰደው በፌዴራል በኩል ማለት ነው። አብዲ ኤሊ ግን በጣም ብዙ ወንጀሎችን ወንጀለኛ ከመሆኑ የተነሳ
ኦኬ
በአለምም ኢትዮጵያ ውስጥም ሶማሌ ክልል ውስጥም የትም መኖር እንደማይችል እና እንደሚፈለግ ያውቃል። ስፔሻሊ ደግሞ ዶክተር አብይ ከኦፒዲዮ በማምጣቱ ባለፈው ጊዜ በተፈናቀሉት እና በተገደሉት በልዩ ፖሊስ በጣም ብዙ የኦሮሞ ተወላጆች ተጨፍጭፈዋል እና መቼም ቢሆን አይለቁኝም ብሎም ፈርተዋል።
ኦኬ
እና ያ ፍራቻ እያለ ከዛ በተጨማሪ ደግሞ የህወሓት ጀነራሎች እጅም አለ። አብዲ ኤሊን እንደራሳቸው መሳሪያ አድርገው ነው ሲጠቀሙበት የነበረው እና ቪዲዮ አይተን ነበር ከዚህ በፊት አብዲ ኤሊ ጌታቸው አሰፋን የሚወቅስበት
ትክክል
አስታውስ እንደሆነ
ትክክል
ያንን ቪዲዮ ስናይ ስለ ጌታቸው አሰፋ ነው የሚናገረው እንጂ ከዛ ውጪ ስለሌላ ምንም የሚናገረው ሰው የለውም። ስለ ህወሓት ጀነራሎች ሶማሌ ክልል ውስጥ ችግር ሲፈጥሩ የነበሩት በጀት ሲዘርፉ የነበሩትን አልተናገራቸውም። ስለ ጌታቸው ብቻ ነው የተናገረው። ያ ማለት ደግሞ ከሌሎቹ ጋር ሰላም ናቸው ማለት ነው። ሰላም ነበሩ አትሊስት በዛን ጊዜ እና እነሱ ነበሩ ይሄንን ቪዲዮ ያንን መግለጫ እንዲሰጥና ስለ ጌታቸው አሰፋ ብቻ እንዲናገር ያደረጉት ጊዜ ለመግዛት ነበረ። ጊዜ ለመግዛት አብዲ ኤሊ ተደምር ያለው ብሎ ሰው እንዲያስብ እናም እና ጠቅላይ ሚኒስትሩንም ለማታለል ነበረ ዋናው የዛ ቪዲዮ አላማ ማለት ነው። ከዛ በኋላ ግን በውስጥ ለውስጥ ብዙ ስራዎች እየሰሩ ነበረ። የራሳቸው አጀንዳ ነበራቸው። አንደኛ ሄጎ የሚለው ጋንግ የምንለው ግሩፕ ማለት ነው። እነሱን ማጠናከር ማደራጀት ከዛ በኋላ ደግሞ ማስተጣቅ ከነበሯቸው አጀንዳዎች አንዱ ነበር። በሌላ በኩል ልዩ ፖሊስን በመጠቀም ክልሉን ከፌደራል መንግስት ቁጥጥር ውጪ የማድረግም ሐሳብም ነበራቸው። ከሶማሊያ ውስጥ ካሉት አንዳንድ የድሮ ወርሎድ የምንላቸው ሰዎች ጋርም ግንኙነት በመፍጠር ብቻ ጠንከር ያለ ነገር ከምስራቅ ኢትዮጵያ ለማስነሳት ነበረ በነጠቅላይ ዶክተር አብይ አህመድ ላይ ማለት ነው። አይ ቲንክ እነሱም ያንን ሰምተው ያንን ስላወቁ ነው በሳይታሰበረም ማነው ቀጥታ ጅጅጋ መከላከያ ሰራዊት እንዲገባ ያዘዙት። እና ይሄ ሚዲያ ላይ ስናይ የነበረው ነገር እንዳለ ሆኖ በውስጥ ለውስጥ ግን ብዙ ህዝቡ የማያውቃቸው ነገሮች ነበሩ ማለት ነው።
ኦኬ። አሁን እንደሰማነው ከሆነ የኮማንድ ፖስት ተቋቁሟል ተብሏል። ይሄ ኮማንድ ፖስት ውስጥ የተቋቋመው ከፖሊስ ልዩ ፖሊስም አለበት፣ ከአገሪቱ የጦር ኃይሎች ከፌደራል ፖሊስ ወዘተ ወዘተ ተጨምሮ ነው ይላል። ልዩ ፖሊሱ እዛውስ ገብቶ እንዴት ሊሰራ ይችላል? በአብዲ ኤሊ የተቋቋመ ከሆነና ለአብዲ ኤሊ አላማ የቆመ ከሆነ ይሄ ልዩ ፖሊስ እዚህ ኮማንድ ፖስት ውስጥ ሰላምን ለማስፈር በተቋቋመ ኮማንድ ፖስት ውስጥ የሚሰራ ይመስላል?
እንግዲህ ሁኔታው አምፕሬዲክተብል ነው። እኔ ግን ኮማንድ ፖስቱን ፎቶዎቹን አይቻለሁ ሚዲያ ላይ አይቻለሁ መግለጫቸው። እዛ ውስጥ የተሰብሰባ ውስጥ የተቀመጡትን የልዩ ፖሊስ አባሎች ሳይ ሶስት ናቸው አራት ናቸው መሰለኝ ያየዋቸው፣ አዲስ ሆኖብኝ ፊታቸው ማለት ነው። ልዩ ፖሊስን የሚመሩ ልጆች ሰዎች ይታወቃሉ፣ የአብዲሌ ቅርብ ዘመዶች ናቸው፣ የአብዲሌ ቤተሰብ ናቸው። እነሱ ቢኖሩ ኖሮ ምናልባት ልዩ ፖሊስ ተካተዋል ማለት ነው እንችል ነበር። አሁን ያየዋቸው ሰዎችን ከዛ ውጪ ናቸው። ምናልባት ጅጅጋ ውስጥ የነበሩት ወይ በግል ደረጃ ከልዩ ፖሊስ የወጡ ወይ የሆነ ፍራክሽን ከልዩ ፖሊስ ወጥቶ ሊሆን ይችላል አላውቅም። ነገር ግን ዋናዎቹ የሉም። ዋናዎቹ ልዩ ፖሊስን ሰብስበው ኦጋዴን ውስጥ ነው እየመሸጉ ያሉት። መጀመሪያ ከጅጅጋ አካባቢ ወጥተው አወለ የሚባል ቅድም ስናገር የነበረው የቻይና ኩባንያ ጥቃት የደረሰበት ቦታ ላይ ተሰብስበው ነበር። ከዛ በኋላ ደግሞ ወደ ደጋሀቡር ሄዱ። ከደጋሀቡር ደግሞ ሽላቦ የሚባል ቦታ አለ፣ ከደጋሀቡር ወደዛ ማለት ነው ወደ ቀብር ዳር። አሁን ሽላቦ ነው የተሰበሰቡት። ሙሉ ኃይላቸውን ይዘው እዛ ነው አሁን ያሉት። እና ሁኔታውን ስንከታተለው ያው አብዲሌ ስለተያዘ እና ስለ አብዲሌ ምንም የሚታወቅ ነገር ስለሌለ በዛ ነው እነሱ የተናደዱት። አብዲሌን ሳያገኙ ደግሞ ኮኦፕሬት የሚያደርጉ አይመስለኝም።
አብዱላሂ፣ ይሄ ሁሉ አደጋ ሲደርስ፣ ይሄ ሁሉ ኢትዮጵያዊ ደሙ ሲፈስ፣ ህይወቱ ሲታልፍ፣ ቤተ ክህነት ሲቃጠል፣ ችግር በደረሰ ጊዜ የአካባቢው ህዝብ የሶማሊ ተወላጁ በአካባቢው የሚኖረው እነዚህን የተጎዱ ኢትዮጵያኖች እየተደበቀም ቢሆን ይረዳ ነበር፣ እርዳታ ያገኙ ከተለያዩ ምስክሮች የሚመጣው ይሄ ነው። እነሱ ወገናችን ብለው እየረዷቸው ነው ያዳኗቸው የተወሰኑትን እየደበቁ ወዘተ የሚል ዜና ሰምተናል። ስለዚህ ምን አንተ የምታውቀው አለ? ምን ያህል ነው ህዝቡ ለአብዲ ቢሌም የሚተባበረው ወይም ደግሞ ከአብዲ ቢሌ ለማዳን ሌላውን ወገኑን ኢትዮጵያዊውን ከሌላ አካባቢ ትውልድ ያለውን ኢትዮጵያዊ ይደብቃል የተባለው ይረዳል ምግብ ምንም የተባለው ምን ያህል ነው? ስለዚህ ግለጥልን።
አሁን ለምሳሌ ከአንድ ሰዓት በፊት ከጅጅጋ የደወለልኝ ሰው ነበር። 21 ሰዎች ቤቱን ያስገባና እስካሁን ችግሩ ነገር ሁኔታዎች ቢረጋጉም ያው የደረሱ ብዙ ጉዳቶች ስላሉ እስካሁን ከቤቱ ያላስወጣቸው
አስቀምጧቸዋል ነው የምትለኝ? ቤቱ
አዎ ቤቱን አስቀምጧቸዋል 21 ሰዎች።
ኦኬ።
እስካሁን ድረስም እዛው እሱ ቤት ናቸው። እሱ ነው የሚረዳቸው፣ ምግቡም ሌላ የሚያስፈልጋቸው ነገርም እሱ ነው የሚያደርግላቸው። ስልኩን ልሰጥህ እችላለሁ፣ እንዳውም ከኤሳ ቲቪ ጋር አገናኘኝ ብሎኝ ዛሬ ጠዋት ደውሎልኝ ነበረ።
ባቅ ኖሮ በቀጥታ አንተም ጋር አስገባው ነበር። ለሚቀጥለው ሳምንት እናደርገዋለን። ቀጥል።
እና እሱ አንድ ምሳሌ ነው። ሌሎች ብዙ ለመርዳት የሞከሩ ሰዎችም አሉ። አንድ ልጅ ችግሩ በተከሰተበት በሁለተኛው ቀን በስልክ አግኝቼው ምግብና ውሃ ለንሰጣቸው ሞክረን ፈርተው ከውስጥ ስለቆለፉት ድንጋይ ወረወሩብናል። ከዛ አማራጭ ተፋን ምግቡንና በሃይላንድ ውሃ የታሸገ ምግብና ውሃ በግርግዳ አድርገን ስንወረውርላቸው ነበር አለኝ። እኔ እዛ አካባቢ ስለኖርኩኝ ስለማውቅ እና ይሄንን ምልህ ምንም ሶማሌና ከሶማሌ ውጪ ያሉት ብሔረሰብ ተወላጆች መሃል ምንም አይነት ችግር የለም። ምንም በቃ ህዝቡ አብረው ነው የሚኖሩት፣ በጣም ይከባበራሉ። ማለት ያው በመንግስት በሶማሌዎቹም የሌሎች ብሔር ተወላጆችም የሚደርሱ ብዙ ችግሮች አሉ። አሁን ለምሳሌ ስራ ያለ መስጠት፣ መንግስት ውስጥ የነበሩትንም የማባረር፣ ቀበሌ ቤት ክራይ ቤቶች የሚኖሩትን ሰዎች ምክንያት እየፈለጉ ከቤት ማስወጣት፣ ብዙ የመንግስት ከመንግስት በኩል የሚመጡ ብዙ ችግሮች ነበሩ። ነገር ግን ከሶማሌ ህዝብ የሚመጣ ምንም የማውቀው ችግር አልነበረም። እኔ እስከወጣሁበት አሁን 6 አመት ሆኖኛል ከኔ በኋላ። ምናልባት በናብዲሌ ነገሮች ተበላሽተው ሊሆን ይችላል። እና በዚህም ምክንያት ነው ሰዎች ብዙ የሶማሌ ተወላጆች እርዳታ ለማድረግ ሲሞክሩ የነበረው ማለት ነው።
ይሄንን ኢንፎርሜሽን ከተለያዩ ቦታዎች አግኝተናል። ቅድም ያልከነንም ሰው በሚከተለው ሳምንት ለማቅረብ እንሞክራለን ካንተ ጋር ተነጋግረን። ምንድነው የአብዲ ኢሊ መጨረሻው? ምንድነው የልዩ ፖሊስ መጨረሻው? ምንድነው የሚፈጠረው? ወደፊትስ ምን ይታያል እዛ አካባቢ?
አዎ ያው አብዲ ላይ አሁን ተይዟል። ልዩ ፖሊስን ቀጥታ ያስተዳደሩ ወይም የመሩ ወይ ትዕዛዝ እየሰጡ ያሉት የህወሓት ጀነራሎች ናቸው። እነሱ ህወሓት ከፌዴራል ማነው ኢህአዴግ ውስጥም ስለተዳከሙ እና ከዛ አካባቢ የነበራቸው ተጽዕኖ እየቀነሰ ስለሄደ እንደ ለድርድርም ነው እየተጠቀሙባቸው ያሉት። ስለዚህ ምናልባት ልዩ ፖሊስን ለመቆጣጠር የግድ ወደ ጦርነት ነው የሚሆነው። ካልሆነ ለረጅም ጊዜ ብዙ ስራዎችን ሰርተው የሶማሌ ህዝብ ሙሉ ለሙሉ ከፌደራል መንግስት ጎን እንዲቆም ትልቅ ስራ መስራት ይኖርባቸዋል። ያንን ስራ በአግባቡና በጥሩ ስትራቴጂ ወደ ስራ ገብተው እንደዛ አይነት ስራ ከሰሩና ህዝባዊ የሆነ ስራ ከሰሩ ህዝብን ከፌደራል መንግስት ጎን ለማቆም ጥሩ ስራ ከሰሩ ምናልባት ልዩ ፖሊስን በህዝብ ተነሳሽነት በህዝብ ማነው ህዝቡን አስነስተውባቸው ሊበትኗቸው ይችላሉ።
ኦኬ።
ምክንያቱም ያው ህዝብ ከተቃወማቸው ከዛ በኋላ ምንም አይ ቲንክ ልዩ ፖሊስ አባሎቹም በራሳቸው ጊዜ እየለቀቁ ይሄዳሉ። እሱም ጊዜ ሊወስድ ይችላል። በመከላከያ ከሆነ ግን ትልቅ ጦርነት ሊሆን ይችላል። አገሪቷም ወራል ተፈለገ ችግር ውስጥ ሊከት ይችላልና በእነዚህ ነገሮችን ስናይ ህወሓት ምናልባት ይሄ ትልቅ እድል ይሆናቸው ይመስለኛል።
ግን ህወሓት ጀነራሎች በተዘዋዋሪ ጦርነት የሚያካሂዱት እነሱ ናቸው ነው የምትለኝ? እንደገባኝ ባጭሩ እነዚህን ልዩ ፖሊስን የሚመሩት ጀነራሎች የምታውቋቸው ናቸው? በስም እንኳን ባይሆን ምን አይነት ስራ ነው የሚሰሩት? እዛው አካባቢ ነው የሚኖሩት ወይስ ከመቀሌና ከአዲስ አበባ ሆኖ ነው ትዕዛዝ የሚያስተላልፉት? እነዚህንስ ከስልጣን ማውረድ አይቻልም ወይ?
ልዩ ፖሊስ ውስጥ ብዙ የህወሓት ሰዎች አሉ፣ እንደ አማካሪነት ከድሮም ጀምሮ እዛው ከጅጅጋ ሳይወጡ የነበሩ ማለት ነው። ብዙ የማይታወቁ የምናውቃቸው እነ ኮንሬል አብርሃ ወይ ኳርተር ተብሎ የሚታወቀው ሰው እና የመሳሰሉት ትልልቅ ቦታ ላይ የነበሩ ሰዎች ናቸው እንጂ ከነሱ በታች ልዩ ፖሊስ ውስጥ ታች ወርደው በአማካሪነት አማካሪ ናቸው ተብለው ዝም ብለው ቁጭ ብለው ማለት ነው። ነገር ግን ከአብዲ ለቀጥሎ እነሱ ነበሩ የሚቆጣጠሩትም የሚከታተሉትም የሚመሩትም ያንድ የሚፈልግ ሰላም ሲኖር ያን ነገር እንዲፈጽሙ የሚያደርጉትም እነሱ ናቸው። እነሱ አሁንም አሉ።
እነሱን እንዴት አድርገው ነው መቆጣጠር የሚቻለው? እነሱን እንዴት አድርጎ ነው ታዲያ ከዛ ማሸሽ የሚቻለው? መቆጣጠር በቁጥጥር ስር እንዲሆኑ ማድረግ የሚቻለው እታች ስረሴ ገቡ ከሆነ?
አዎ እነሱ ኦሬዲ እዛው ልዩ ፖሊስ ውስጥ ስለሆኑ ልዩ ፖሊስን ወይ መበተን ወይ ልዩ ፖሊስን መምታት ነው የሚሆነው ማለት ነው። እዛ በቁጥር ብዙ አይደሉም ትንሽ ናቸው። ነገር ግን እነሱ ናቸው ኮኔክሽን ሆነው ከውስጥ እየሰሩ ያሉት። ከዛ በተጨማሪም የልዩ ፖሊስ አመራርም ከነሱ ጋር አንድ ላይ ከነ ኳርተር አብርሃና ሌሎች ሰዎች ጋር ግንኙነት ስላላቸው በዛ ነው አሁንም በስትራቴጂ የመሯቸው ያሉት እነሱ ናቸው። ጅጅጋን ለምሳሌ ጅጅጋና ባቢሌ መሃል ያለው መንገድ እንዲቆርጡ እንዲዘጉ ከዛ በኋላ ከጅጅጋ ወጥተው ሌላ ቦታ እንዲሄዱ አሁንም ተሰብስበው ሽላቦ እንዲገቡ ያደረጓቸው እነሱ ናቸው። ሽላቦ ማለት ይሄ የነዳጅ ቁፋሮ በብዛት ያለበት ቦታ ማለት ነው። እና ብቻ እንት ነው የነሱ እጅ ያለበት።
አብዱላሂ አዲስ ፕሬዝዳንት ተሹሟል የሚል ዜና አለ። ስለሱ መጣቀዋለህ? ምንድነው ሰውየው ባጭሩ ማን ነው? ምንድነው አቋሙስ ምንድነው?
አብዲሌ ብዙ የመለመላቸው ሰዎች አሉ። ከታች ጀምሮ ወደ መንግስት ውስጥ እንዲገቡ ያደረጋቸው ብዙ ሰዎች አሉ። እና አንድ አመት እንዳገለገሉ ሁለት አመት እንዳገለገሉ ያባራቸውና አዲስ ኃይል ይፈጥራል። አሁንም ላለፈው 10 አመት እንደዛ ነው ሲያድርገ የነበረው። አሁን መጨረሻ ላይ አሁን ያሉት ስልጣን ላይ ያሉት በአብዲሌ ተመምለው የመጡ ናቸው። ነገር ግን አይ ቲንክ እሱ የሚፈልጋቸውን አይነት ሞዴል ነው አሁን ያገኘው። እና ይሄ ፕሬዝዳንት በእንደዛ አይነት ሲስተም ውስጥ የወጣ ሰው ነው። አብዲሌ ነው ከታች አንስቶ እዚህ ደረጃ ላይ ያደረሰው። የአብዲሌ ቀኝ እጅ ነው። ምናልባት አሁን አብዲሌ ስለተያዘና ነገሮች እየተቀየሩ ስለሆነ ከስተቱ ተምሮ ወደ ኋላ ትንሽ አስቦ ምናልባት ነው ሊስተካከል ይችላል ምናልባት። ነገር ግን ያው የአብዲሌ ቀኝ እጅ ነው። በአብዲሌ ምክንያት ነው የመጣው። አሁንም ፕሬዝዳንት እንዲሆን አብዲሌ ነው በፍቃደኝነቱ ስራ የሰራው ማለት ነው። የራሱ ሰው ስለሆነ ሲስተም የራሱ የአብዲሌ ሲስተም እንዳይፈርስ ራሱ ነው ሆን ብሎ እንደዚህ ይሄንን ያስተካከለው።
እንዳንተ አባባል ከሆነ ይሄ ብዙ አድካሚ ስራ የሚጠይቅ ነው። በተለይ የሶሻል የፖለቲካና የኢኮኖሚ ስራ በህብረተሰብ ውስጥ መሰራት አለበት ነው የምትለው በቅድሚያ?
አዎ በትክክል። አዎ ምክንያቱም አሁን ምን መሰለህ እዛ አካባቢ ያለው ሌላው ችግር አሁን ጅጅጋ ላይ የተከሰተውን ችግር በመናይበት ጊዜ ቅድም ስንል እንደነበረው እዛ ያለው የሶማሌ ተወላጆች የሌሎች ብሔረሰብ ተወላጆችን ለመርዳት ብዙ ሙከራ አድርገዋል እና በህዝብ መሃል ምንም አይነት ችግር የለም። መከላከያ ሰራዊቱን በተመለከተ ግን ከልዩ ፖሊስ በፊት መከላከያ ሰራዊት ነበር ሶማሌ ክልል ውስጥ ሰብአዊ መብት ጥሰቶችን ሲፈጽም የነበረው። በጅምላ መግደል፣ ሰው ማፈናቀል፣ ሴቶችን መድፈር ብዙ ችግሮችን ፈጥረዋል እዛ ሶማሌ ክልል ውስጥ። እና የሶማሌ ህዝብ ለመከላከያ ሰራዊት ያለው ይሄ
አመለካከቱ ጥሩ አይደለም።
አዎ ወታደር ሲያዩ የሚሰማቸው ነገር ጥሩ አይደለም።
ኦኬ።
እና ህዝብን መከላከያ ሰራዊት ላይ ለማዞር ቀላል ነው
ገባኝ
ማለት ብዙ ፕሮፓጋንዳ አይጠብቅብህም። ወረውናል፣ ገብተዋል፣ ሊጨፈጭፉን ነው፣ እንደዚህ ሊያደርጉ ነው፣ መነሳት አለብን፣ ራሳችንን መከላከል አለብን ብለው ሲሉ ብዙ ሰዎች ተደናግጠው ከልዩ ፖሊስ ጎን ሊቆሙ ይችላሉ በፍራቻ ማለት ነው። ባለፈው ሳምንትም ይሄን ነው ሶሻል ሚዲያ ላይ የሚያየን የነበረው። ይህ ፖሊስ ምንም ይሁን ምን ከኛው ስለሆነ የመጡት እንደምንም ብለን ልናስተካክላቸው እንችላለን። እነዚህ ግን ሊያጠፉን ነው። ሳይኮሎጂካሊ በጣም ብዙ እንትን ያለውና ስለዚህ መንግስት በጣም ብዙ ስራ መስራት አለበት።
አብዱላሂ አንድ 5 ደቂቃ አለችን በሷ እንጠቀምና አጭር 5 ደቂቃ ያለችን። እንግዲህ መንግስት ብቻ ፌደራል መንግስት ብቻ ሳይሆን ይሄ ነገር ከናንተም ከሙራን አካባቢ ከተማራችሁት አካባቢ በሶሻል ሚዲያ የምትጠቀሙ ትልቅ ስራ ይጠብቃቸዋል ማለት ነው። ምክንያቱም ይሄ ችግር በሶማሊያ ኤትኒክ አካባቢ ብቻ ሳይሆን ይሄ ፖሊስና ወታደር መፍራቱ በጠቅላላው በኢትዮጵያ ውስጥ የተካሄደ ነው። ኢትዮጵያ ውስጥ ያለፈው መንግስት ያካሄደው የነበረው ፖሊሶቹና ወታደሮቹን በህዝብ ላይ እየላከ ፍጭፍጫፋው ማካሄድ ነው። በሶማሊያ ብቻ አይደለም ይሄን ያደረገው እና ሁሉም ኢትዮጵያዊ እንዲህ አይነት አመለካከት ነበረው ማለት ይቻላል። አሁን ግን ሁኔታዎች እየተቀየሩ ላሉ ሁሉም አካባቢ አይ የኛ ነው ይሄ መንግስት ወታደሩም የኛ ነው የሚል አስተሳሰብ እንዲመጣ ህብረተሰቡም ራሱ ህብረተሰቡ ውስጥ ያሉት በሶሻል ሚዲያውም በተለያየ ማስተማር ይጠበቅባቸዋል። የግዴታ ከፌደራል መንግስቱ ብቻ አይደለም የሚጠበቀው ማለት ነው። እናንተ ይሄን በተመለከተ ምን ያረጋችሁ ነው ባጭሩ?
እኛ ለምሳሌ የሶማሌ ክልል አክቲቪስቶች በተደጋጋሚ በሚዲያም በመቅረብ ሶሻል ሚዲያም የተለያዩ ስራዎችን እየሰራን ያለ ነው። ለምሳሌ እኔ በግል እሳትም ኦሮሚያ ቲቪን በተደጋጋሚ እየቀረብኩ ነው ያለሁት። በውስጥ ለውስጥ ደግሞ አገር ቤት ካሉት አክቲቪስቶች ጋርም በመነጋገር እዛ ውስጥ ብዙ ስራዎችን እንዲሰሩና ይሄንን ፕሮፓጋንዳ ለመስበር ብዙ ስራዎችን እየሰሩ እየተንቀሳቀሱ ነው ያሉት። በሌላ በኩል ደግሞ ብዙ የሶማሌ ክልል ሽማግሌዎች እና ከዚህ ከውጭ የተመለሱ ብዙ ሰዎች ድሬዳዋ 2-3 ስብሰባዎችን አካሂደው ህዝብን አዌር እያደረጉ ነው ያሉት። ያው መንግስትንም እየመከሩ ነው ያሉት። ከዚህ በተጨማሪ ደግሞ ብዙ የሶማሌ ክልል ምሁራን ወደ አዲስ አበባ በመግባት ከመንግስትም ከሌሎች የተለያዩ የህብረተሰብ ክፍሎችም እየተመካከሩ ነው ያሉት። ሶማሌ ክልል ውስጥም አሁን ለምሳሌ ደጋሃቡር አካባቢ፣ ጅጅጋ አካባቢ የተለያዩ ኮሚቴዎች ተዋቅረው ብዙ ስራ እየተሰራ ነው። ከሶማሌም ወጣቶችም ሽማግሌዎችም ማለት ነው። ደጋሃቡር አካባቢ ለምሳሌ ሽማግሌዎች በራሳቸው ተደራጅተው ልዩ ፖሊሶችን እዚህ አካባቢ መዋጋት አትችሉም፣ እዚህ አካባቢ ተኩስ ከከፈታችሁ ከመከላከያ ሰራዊት ጎን ቆመን ነው ምንወጋችሁ እስከ ማለት ደርሰዋል። እና በህዝብ በኩል ብዙ ስራ እየተሰራ ነው።
አብዱላሂ ተስፋ የሚሰጥ ነው የምትለን በተለይ ከህዝቡ በኩል እንዲህ አይነት አስተዋጽኦ ካለና ከናንተ ከተማራችሁት አካባቢ በሶሻል ሚዲያ ከምትጠቀሙት አካባቢ እንዲህ አይነቱ ነገር ካለ ሀገራችን በሰላም በአንድነት በፍቅር ወደፊት ማትራመድበት ምን ምክንያት አይታየንም። ቅድም የገለጽክልንን ኋላ እንነጋገርበትና ስልኩን እንቀያየራለን። እንግዲህ ካንተ ጋር ያለንም ግንኙነት ይከተላል። እጅግ በጣም እናመሰግናለን። መልካም እድል ለምታደርገው ሁሉ ጥረት እንመኝልሃለን።
ታንክ ዩ አህመድ፣ በጣም አመሰግናለሁ።
ከጫፍ ተነስ ታገል በገረ አያሆ ያምናል አያሆ ያምናል አያሆ ናትነሳማ ያምናል በለው ያምናል በለው ያምናል በለው ያምናል በለው
እንግዲህ አድማጮቻችን የዛሬ ፕሮግራማችንን ከማጠናቀቃችን በፊት ዛሬ በኢትዮጵያ ኮሚኒቲ የኢትዮጵያ ሬዲዮ 25ኛ አመትን በዓል ምክንያት በማድረግ ስብሰባ ይኖረናል። የፕሮግራሙን ይዘት በምን መልኩ መስራት እንዳለብን በሚመለከት ሁላችሁም እንድትገኙ ተጋብዛችኋል። እንዲሁም ደግሞ በሬዲዮ ዝግጅታችን ለት 25ኛ አመቱን ስናከብር የተከበሩ የአውሮፓ ህብረት ፓርላማ አባል የሆኑት ወይዘሮ አና ጎሜዝ እንደሚገኙ ቀደም ሲል ተነግሯል። ምክንያቱም ማስተዋቂያው በሚሰራበት ሰዓት ላይ ትንሽ የሳቸውን ስም ባለመጥቀስ ስህተት ተሰርቷልና እሳቸው የመጀመሪያ ክብር እንግዳ መሆናቸውን ለማሳወቅ ነው። ምክንያቱም በኢትዮጵያ ወቅታዊ ከ97 ምርጫ ጀምሮ በኢትዮጵያን በሚሰራው ኢትዮጵያ ላይ በሚሰራው ግፍ በርካታ አስተያየቶችን ሲሰጡ ሁኔታዎችን ሲዘግቡ ከኢትዮጵያ ህዝብ ጎን የነበሩ በመሆናቸው ጭምር የክብር እንግዳችን የመጀመሪያው እሳቸው ናቸውና መረሳት የለባቸውም ለዚህ ለማስተዋወቅ ነው።
እንግዲህ እናመሰግናለን ዘድ።
አዎ እንግዲህ ሰዓታችንም እየሄደ ነው። የተለያዩ ሰዎች በሬዲዮ መስመራችን ላይ በመደወል አስተያየታቸውን ሲሰጡ ነበር። ገንቢ የሆነ አስተያየት ነው። አስተያየታችሁን ቀጥሉበት እንላለን። የዛሬም ፕሮግራም ወደ እናንተ ስናደርስ የነበር ነው። ፕሮግራሙን በመምራት አህመድ፣ በቴክኒሻን ደግሞ መርሶ አብሯችሁ ነበር። እኔም አብሬያችሁ ነበርኩ። እስከ ሳምንት መልካም ሳምንት። እኔም ዘውድ
ያንተም የኔ ሀገር የውላችን